የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅን ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ፋሺስት ጣሊያን ኢትዮጵያን ሙሉ ለሙሉ ባይሆንም በተወሰነ ደረጃ እንኳን በኃይል በተቆጣጠረ ጊዜ በተለያዩ ጊዜያት ቤተ መንግስት ውስጥ ፌሽታ ያዘጋጀ ሆዳም የሆኑትን መኳንንቶች ያበላና ያጠጣ ነበር። እነዚህ ሆዳም የፋሺስት ግራዚያኒን ፌሽታ የሚያዳምቁ በቁጥር ጥቂት የሆኑ መኳንንት ነንባዮች እነሱ በግራዚያኒ ፌሽታ ላይ ተገኝተው ሆዳቸውን በሚሞሉበት በዚያ ወቅት አዶልፎ ግራሲያኒ እልፍ አላፍ የሆኑ ኢትዮጵያኖችን ይጨፈጭፍ ነበር። አዶልፎ ግራሲያኒ በህዝብ ተወዳጅ ለመሆንና ህዝብ ጸጥ ለጥ ብሎ እንዲገዛለት የጣሊያን ልዑልን መወለድ ምክንያት በማድረግ ፌሽታ አዘጋጅቶና ለሱ እንገዛላለን ያሉትን ሆዳም መኳንንት ተብዮች ሰብስቦ የአዲስ አበባን ድሆች ቆሜ ራሴው ቆሜ አበላለሁ ይያለ ለመጻደቅ በጠራው ዝግጅት ላይ ነው ጀግናዎቹ አብርሃ ደቦጭና ሞገስ አስግዶም ቦምብ በመወርወር ፋሺስቶችን ከመግደላቸውም በላይ አድርባዩና ለፋሺስት ጣሊያን ያጎወደዱትን አቡነ ቄረሎስን እና ከሆዳሙ አቡን ጎን የቆሙትን የግራዚያኒ ምክትል የነበረውን ጄኔራል አርማንዶ ፔትሬቲን የአየር ኃይል አዛዥ የነበረውን ጀነራል ሊዮታንና ራሱን አዶልፎ ግራዚያኒን ያቆሰሉት። በነገራችን ላይ እነዚህ ጀግኖች ኢትዮጵያውያን አብርሃ ደቦጭና ሞገስ አስግዶም ከገደሏቸው ፋሺስቶችና የፋሺስታ ጨብጫቢዎች መካከል የአቡነ ቄረሎስም ጃንጥላ ያዥ ይገኝበታል። ኢትዮጵያችን እንደነዚህ ከላይ የተጠቀስናቸው በጭንቅላታቸው ሳይሆን በከርሳቸው ብቻ የሚያስቡ አድርባዎች የነበሯትን ያህል በዚያው መጠን ከህዝባቸው ጋር መከራንና ስቃይን አብረው የተካፈሉና ውድ ህይወታቸውንም የሰው በብዙ ሚሊዮን የሚቆጠሩ ጀግኖች ነበሯት። ሆዳሙ አቡነ ቄረሎስ ለፋሺስቶች ያጎበደደውን ያህል ለሀገራቸው ህዝብ ነጻነትና ለእውነት ስለ እውነት ሲሉ ግንባራቸውን ለፋሺስት ጥይት ያላጠፉት አቡነ ጴጥሮስንም አፍርታለች። ባጭሩ በየዘመኑ ሆዳሞችና አድርባዎች ብቅ ማለታቸው አይቀርምና አንዳንድ አድርባዎችንና ሽምጥጥ አድርገው እውነትን ክደው ከገዳዮችና ከህዝብ ጠላቶች ጋር ቢሰለፉ መገረም የለብንም። የወያኔው የውጭ ጉዳይ ሚኒስቴር በስዊድንና በኢትዮጵያ መካከል ቀስቅዞ የነበረውን ግንኙነት እንደገና ለማጠናከር ይመስላል ወደ ስቶክሆልም ብቅ ብለው ነበር። ታዲያ በዚሁ ጉዟቸው ላይ የስዊድንን ባለስልጣኖች በማነጋገርና በማሳመን ግንኙነታቸውን ያጠናክሩ ይሆናል ተብሎ ተጠብቆ ነበር። ከውስጥ አዋቂዎች የደረሰን ዜና እንደሚለው ከሆነ ግን ሰውየው ጉብኝት ባደረጉበት ቦታ ሁሉ ይለፈልፉ የነበረው ስዊድኖች ለማወቅ የሚፈልጉትን ሳይሆን እሳቸው ለመናገር የፈለጉትን ብቻ እንደነበረና ሙከራቸው በሙሉ ምንም አይነት የፖለቲካም ሆነ የኢኮኖሚ ችግር የሌለባት ሀገር የሚያስተዳድሩ መሆናቸውን ለስዊድኖች ለመንገር ሮጠው የመጡ ይመስሉ ነበር። እንደምንጮቻችን አገላለጥ አድሃኖም የኢትዮጵያን ሕዝብ በጠመንጃ ተቆጣጥረው በውሸታቸው ጧትና ማታ እስኪሰለቸው ስለደበደቡት ያመናቸው መስሏቸው ነው መሰል እዚህ ድረስ ሮተው መጥተው በሬ ወለደው ውሸታቸውን ለስዊድኖችም ሊያደርሱ ሞክረዋል። እንደምንጮቻችን አባባል ከሆነ ሰውየው ስለ ኢትዮጵያ ምንም የምናውቅ አይመስላችሁም? እኛ ስለ ድርቁ፣ ስለ ሰሞኑ የጋምቤላ ግድያና ስለ ሌሎችም የኢትዮጵያ አንገብጋቢ ጉዳዮች ለመወያየት ስንጠብቅ እሳቸው የተሰጣቸውን ሰዓት በሙሉ የተጠቀሙበት መንግስታቸው ምን ያህል ከስካኒያና ከሌሎች የሱዳን ኩባንያዎች እቃ ለመግዛት አላማ እንዳለው በተለያየ መንገድና ዘዴ ለፍልፈውብን ነው የሄዱት አሉን። እነዚህ ምንጮቻችን በመከተልም እኛ ምናልባት ተናግረው የሚያሳምኑበት ነጥብ ይኖራል እንስማቸው ብለን ተጠብቀን ነበር። መጨረሻው ላይ ግን የተረዳነው ነገር ቢኖር የሰውየው አላማ የኢትዮጵያ ህዝብ ያለበትን ችግር ከወዳጅ አገሮች ጋር ተወያይተው መፍትሄ ለመፈለግ ሳይሆን እኛን ስለ ኢትዮጵያ ምንም እንደማናውቅ በመቁጠር የባጤ ቆጡን ለፍልፈው ትዝብት ላይ ወድቀው ነው የሄዱት ነው ያሉን እነዚህ ምንጮቻችን። አልፈው ተርፈው ይላሉ እነዚህ ምንጮቻችን፣ አልፈው ተርፈው ሰው በመቶችና በሺዎች ኢትዮጵያ ውስጥ በመንግስት አጣቂዎች እየተገደሉ ሰውየው እኛ ፊት ቆመው ምንም ሳያፍሩ ባፋቸው ሙሉ ዴሞክራሲና የሰው ልጆች መብት መከበር ለኛ አልፋና ኦሜጋ ነው ብለውን ይሉናል ብለው እነዚሁ ምንጮቻችን ምንም ያህል ሰውየው አይን የበላ ነጭ ውሸት እንደሚዋሹ መታዘባቸውን ነገሩን። ታዲያ ከተዋሻ ይቀር ብለው ነው መሰለኝ የዶክተር አድሃኖም የስዊድን ጉብኝት አንድ ሌላ የውያኔ ሐቅ አሳይቶናል። ዶክተር አድሃኖም ስዊድን ካሉ ወዳጆቻቸው ጋር ፎቶ ተነስተው Prosperous Ethiopia ወይም የበለጸገችው ኢትዮጵያ በሚል ስም በተከፈተ የፌስቡክ ላይ ፎቶአቸውን ለጥፈዋል። ጉድ እኮ ነው። እኔም ምለው ኢትዮጵያ ውስጥ 20 ሚሊዮን ህዝብ ተርቦ ችግር ላይ ነው እያለ ዓለም ሲጨነቅ የነሱ የበለጸገችው ኢትዮጵያ እያለ ፌስቡክ ላይ መከፈትና የወዳጆቻቸውን ፎቶ መለጠፍ ምን ይባላል? አየር ባየር ንግድና በዘረፋ የጥቂት ወያኔዎችና ያድርባዮች ኪስ መደለብ የ20 ሚሊዮኑን የተራበት የኢትዮጵያ ህዝብ ሰረዘው ማለት ነው ወይስ ኢትዮጵያ የጥቂት ባለጊዜዎችና ባለጸጋዎች ሀገር ሆነች ማለት ነው? በድጋሚ ጤና ይስጥልን ይያልን ውድ አድማጮቻችን እነሆ ዛሬም የኢትዮጵያ ድምጽ ሬዲዮ ሳምንታዊ ፕሮግራሙን ይሄው ጀምሯል። በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሰሳለን። ከነዚህ ውስጥ አቶ መለስ በተደጋጋሚ ይዋሻሉ ይዋሹ ነበር ነፍሳቸውን ይማርና ይዋሹ ነበር ይባላል። ይሄን ውሸታቸውን እንግዲህ ይዋሻሉ የሚባለውን ውሸት በተጨባጭ ታማኝ አለ እስቲ አዳምጡት ብሎ የላከልን አለ። ከዚህ በፊት ያሰማው ነው። እኛም እስቲ እውነት ይዋሻሉ ብለን እኚህ ሰውዬ እኚህን ከሰማይ የከበዱ ሰው ይዋሻሉ ወይ ብለን እስቲ እናዳምጠዋልንና እስቲ አድማጮች የሚፈረዱት ይዋሻሉኝ ሰው እውነት ይሄንን እንድትፈርዱ አንድ ሁለት የሳቸውን ንግግር ይዘንላችሁ እንቀርባለን። የተላከልንን ሳምንታዊው ተወዳጅ የሆነው የበረከት የሁድ ጭውውት ዛሬም ይኖረናል። ዜና 5 ሰዓት ላይ ይቀርባል። ተመስገን
ሌላም ፕሮግራሞች አሉን። የባልደረባችን ሰምፒር ዘገየ በጋምቤላ ዙሪያ አጥር ያለ ፕሮግራም አላት። እሱን እናቀርባለን። ሃና በዳንኤል ክብረት የተጻፈውን ሰርቆ አደረውች ስብሰባ የሰርቆ አደረውች ስብሰባ የሚለውን ጽሁፍ
ምንድነው? የሰርቆ አደረውች ይሰበሰባሉ እንዴ? ሰርቆ ወዛደር ሰርቶ አደረ ላባደር ነው በሚባለው አዲስ እንትን ተመሰረተ። አዲስ ምንድነው? አዲስ ክላስ
ዳንኤል ክብረት አለ ብሎናል። እንግዲህ ሰርቆ አደረውችም ስብሰባ
አላቸው።
እንግዲህ ከጽሁፉ እና ያለን
የሰርቆ አደረውች ስብሰባ ነው። እየመቸኩያለሁ ለመስማት የሰርቆ አደረውች ስብሰባ ሰርቆ ሰርቶ ቶን በቆለወጡት ማለት ነው አይደል? በጣም ቆንጆ። እሱን ምን እናዳምጣለን። እንግዲህ አድማጮቻችን እስከ 6 ሰዓት ድረስ ከኛ ጋር እንደምትሆኑ ተስፋ ማድረግ በአስተያየት ካላችሁ ጥያቄዎች ካሏችሁ በስልክ ቁጥር 0819100 ብትደውሉ ታገኙናላችሁ። ከፕሮግራማችን ፍጻሜ ጋር ከኛ ጋር እንደምትሆኑ ተስፋ ማድረግ ፕሮግራማችንን በዚች ሙዚቃ እንቀጥላለን።
ከሙዚቃው በፊት ለኦርቶዶክስ እምነት ተከታዮች ሆሳና በዓል ስለሆነ እንኳን አደረሳችሁ እንላለን። እንግዲህ ሆሳና በኋላ በዓል አንድ ቀን ማለት አንድ ሳምንት ቀረው።
ኦኬ። ምንድነው ሆሳና? ሶስታችሁም የኦርቶዶክስ ተከታዮች ናችሁ ባልሳሳት አይደለም እንዴ? ሃና ግሩም ተመስገን፣ ሆሳና ምንድነው?
ሆሳና እንግዲህ ሆሳና ማለት በራሱ ትርጉሙ አሁን አድን ማለት ነው።
አሁን አድን
ምን ነው የሚሉት? በለቱ ቤተክርስቲያን ዘማሪያን ሆሳና ባሪያም ሆሳና ዳዊት ልጅ እያሉ ይዘምራሉ። የኢየሱስ ክርስቶስ አንተ ኢየሱስ ክርስቶስ
ዛሬ አድንላ ላይ እንትን ተቀምጦ ዘምቢ ዘምድ ነው
ዘምባባ
ይዘው ተቀበሉት ነው። እንግዲህ ነው የማቀው ታሪክ።
ባህያ ወርንጨላ ተቀምጦ ወደ ኢየሩሳሌም የገባበት ቀን ነው ዛሬ ከደብረ ዘይት ተነስቶ የዛ መታሰቢያ ነው። እና ከግራና ከቀኝ የነበሩ እንግዲህ ወቅቱ የነበሩት
ህዝቡ
እና ያመሰግኑት ነበር ዘንባባ ይዘውና የዛ ተምሳሌት ነው። ዛሬም በየቤተክርስቲያኑ አብዛኛው ዘንባባ ሁሉ በመስቀል በተለያየ ቅርጽ ያደረገ ያን ባል ያስተውሳል ማለት ነውና የትልቅ ባል ነው። ብዙ ምሳሌም አለው። ባህያ ወርንጭላ ላይ ተቀመጠውና ባህያ ላይ መቀመጡ ራሱ ትልቅ ምሳሌ ነው።
ይሄንን ደግሞ እንግዲህ እናውቃለን የሚሉ አድማጮቻችን ደውለው ለኛም ለህዝቡም ቢያካፍሉን በጣም ደስ ይለናል። አይደለም እንዴ ሃና? ተመስገንም እንደዚሁ። እንግዲህ አድማጮቻችን መልካም ሆሳና ነው የሚባለው። መልካም ሆሳና በዓል ይያልን። ፕሮግራማችንን በዚህ ሙዚቃን እንቀጥላለን።
በሰማያት ያለ ተለይቶ ይሞገስ ክብር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስለ ኃጢአቴ ቤዛ ሆነ አማኑኤል እግዚአብሔር ከኛ ጋር ሆነ። ያ መድኃኒዓለም የማርያም ጸጋ ቤዛ ሊሆን ለእኔ ወንድም ተወካ
አድማጮቻችን በማስከተል በሰምፒር ዘገየ የተዘጋጀውን በኢትዮጵያ በጋምቤላ ክልል ስላለው ወቅታዊ ሁኔታ ላይ ተዘጋጀ አጠር ያለ ፕሮግራም ቀጥሎ ይሰማል።
በኢትዮጵያ ደቡብ ሱዳን ድንበር ያለው የጎሳ ግጭትና የወያኔ ሚና ጃንካውና በሚያንጂ ጓቅራቢያ ስፍራ የነበሩ ወታደሮች ለምን አከባቢው እንዲለቁ ለተደረገ የውያኔ አገዛዝ ማብራሪያ ሊሰጥ ይገባዋል። ጭፍጨፋውን ተከትሎ ለምን አከባቢው መከበብና ወጪ ገቢውን ማገድ አስፈለገ? ባለፈው አንድ አመት ብቻ ከመሃል ሀገር ከጅቡቲ በአፋር በር ከፖርት ሱዳን በሁመራ በኩል ወደ ትግራይ ክልል ከፍተኛ ቁጥር ያላቸው ከባድና ቀላል የጦር መሳሪያዎች መጓጓዛቸው ይታወቅ። ይህ የጦር መሳሪያ መጓጓዝ ምናልባት ሊያስገርመን ይችል ይሆናል። ዋናው የጦር መሳሪያ የተፈለገው በኢትዮጵያ ውስጥ ከፍተኛ የሆነ የጎሳ ጦርነት ማስነሳት፣ ህዝብ ሲገደል ሲሰደድና ሲታኮስ የህወሓት አመራሮች መቀየር፣ በምስኪኑ የትግራይ ገበሬ ተከሻ ላይ ተቀምጠው መሳሪያውን ወደ መሃል ሀገር ማስተላለፍ ከፍተኛ አልቂ ለመፍጠር የተደረገ ሴራ ነው። ወደ ደቡብ ሱዳን ስንዞ ወያኔ ከሰሜን ሱዳን ጋር በመተባበር ደቡብ ሱዳን ሰላም እንዳታገኝ የተፈጠረው ሀብቶን ተጠቅማ እንዳትበለጽ በጎሳ ጦርነት በማመስ ድፍርስ አድርጎ መንግስት እንዳይኖራት ህዝብ እንዲገደልና እንዲሰደድ እንቅልፍ ሳይተኛ ደፋ ቀና እያለ ነው። የደቡብ ሱዳን የመገንጠል ተከትሎ የተነሳው ከፍተኛ የሆነ የጎሳ ጦርነት በመቶ ሺህ የሚቆጠር ደቡብ ሱዳናውያን ወደ ኢትዮጵያ ሲሰደዱ በካምፕ ውስጥ በወያኔ የባለስልጣናት ትእዛዝ እንዲሰፍሩ ተደረጉ። በብሔራቸው ተለይተው ነበር እንዲሰፍሩ የተደረጉት። በሰሜን ሱዳንና በወያኔ አገዛዝ ታጠቁ የሙርሌ የጎሳ አባላት ከቀያቸው ተሰደው ወደ ኢትዮጵያ የገቡትና ያልታጠቁት ኒዮሮችን እንዲሁም ኢትዮጵያዊ ኒዮር ጨምሮ በጅምላ በተደጋጋሚ ተጨፍጭፈዋል። ባለፈው አርብ ማለዳ የጀመረው ጥቃት በሁለተኛው ዙር በዛው አርብ ዕለት ማምሻው ገደማ በአካባቢው ለድንበር ታጣቂ የሆነ ኢትዮጵያ ወታደር የሉም የሚያስብል ጥያቄ አስነስቷል። በውጃኒና በአካባቢው ላይ ከፍተኛ የሆነ የመሬትና የተፈጥሮ ሀብት ጥቅም ያስገኝ ይጽፋታል። ይህ ጭፍጨፋ የተካሄደው በበረሃ ተጓዥ ላይ ሳይሆን በአንድ አካባቢ የሰፈሩና መንግስት አለበት በተባለ ሀገር ላይ ጥበቃና እርዳታ ይደረግላቸዋል ተብሎ በስማቸው በሚነገድባቸው ስደተኞች ካምፕና ዙሪያው ባሉ መንደሮች ላይ ነው። የህወሓት መራሹ አገዛዝ የሚከተለው ወታደራዊና የውጭ ፖሊሲ እቅድም በጋር ሲያስመለክት ህወሓት ከሰሜን ሱዳን ጋር በመሆን እያስፋፋ ያለው የደቡብ ሱዳን የማፍረስና አንድ አካል መሆኑን ያሳያል። እያንዳንዱ ኢትዮጵያውያን የቀድሞ ስርዓትና እስከ ማፈናቀል ያደረሳቸው የወያኔ አገዛዝ ዜጎች ገዳይ ፖሊሲና ለዜጎች ደንታ ቢስ መሆን ማሳየቱ ነው። ጭፍጨፋው በተካሄደባቸው ቡማ ተብሎ በሚጠራው አካባቢ ታጠቁ ኃይሎች የሆኑት የሙርሌ ጎሳዎች የደቡብ ሱዳን ወታደራዊ ዩኒፎርም እንደለበሱ ተደርገው ሆነ ተብሎ የተቀነባበረ ሴራ እንዳለ ሲያመለክት፣ ጭፍጨፋው ከተካሄደ በኋላ ቦታው በህወሓት ወታደሮች ተከቦ በአካባቢው ምንም አይነት እንቅስቃሴ እንዳይደረግ ጋዜጠኞች እንዳይደርሱ መደረጉ ደግሞ የወያኔ የሚና በግልጽ ይጠቁማል። ድንበሩን አቋርጠው ወደ ኢትዮጵያ በመግባት የጃንካ ኑዌር ጎሳን አባላት መግደላቸው የወያኔ ሴራ ሲሆን፣ ህዝቡም ሲጨፈጨፍ በአካባቢው የነበሩ ወታደሮች የጨፍጫፊዎቹም ተልእኮ ከተጠናቀቀ በኋላ በአካባቢው መክበብ ህወሓት የተጫወተው ሚና ያሳያል። በጃንካውና በቢያንጊንጉ ስፍራ የነበሩ ወታደሮች ለምን አካባቢው እንዲለቁ እንደተደረገ የወያኔ አገዛዝ ማብራሪያ ሊሰጥ ይገባዋል። ወያኔ ሰሜን ሱዳን በደቡብ ሱዳን ከፍተኛ እልቂት እንዲከሰት እየሰሩ ሲሆን፣ የኢትዮጵያን ድንበር ተከፍቶ የደቡብ ሱዳን ስደተኞችና በአካባቢው የሚገኙ ኢትዮጵያን ሲጨፈጨፍ ይህ የመጀመሪያው አይደለም። ስለዚህ መፍትሄ አንድና አንድ ብቻ ነው፤ ህወሓትን ከስልጣን ማስወገድ። ህወሓትን ከስልጣን ካላስወገድን ከጎረቤት ሀገሮቻችን ጋር በሰላም መኖር አንችልም። መልካም ውድ ሰምፔር ዘገየ ነኝ። መልካም ቆይታ።
አድማጮቻችን አሁን በመስከተል የሰርቆ አደረጅ ስብሰባ የሚለውን የዳንኤል ክብረትን ጽሑፍ አና ታቀርብልናለች።
የሰርቆ አደረጅ ስብሰባ ሰሞኑን በአዲስ አበባ አንድ ትልቅ የስብሰባ አዳራሽ ውስጥ የአዲስ አበባ ደረጃ አንድ የሌቦች ስብሰባ አድርጎ ነበር። የስብሰባው መሪ ቃል የህዝቡን ጥያቄ ለመመለስ ሌቦች ምን ሊያደርጉ ይችላሉ የሚል ነው። ስብሰባው እንደተጀመረ አንደኛው የታወቀ ሌባጁን አወጣና መፈክሩ ላይ ተጠቀሰው ስም ትክክል አይደለም፣ ገጽታችንም ያበላሻን ሲል አስተያየት ሰጠ። ጭብጨባው አዳራሹ ሞላ። ታዲያ ምን ይሁን? መቼም ሌባ መሆናችሁ እርግጥ ነው አለ ሰብሳቢው። ጠየም አድርጉት፣ ባለጌ ጥፊ አታድርጉት አለ ሌላኛው አስተያየት ሰጪ። እኮ ምን እንበል አለ ሰብሳቢው። ሌሎቹ ሰርቶ አደር፣ አርብቶ አደር፣ ሙቶ አደር፣ አርሶ አደር ከተባሉኛ ደግሞ ነጥቆ አደር ነው መባል ያለብን። ይኸው ጸደቀ። የህዝቡ ምሬት ጨምሯል። ህዝቡ በሌቦቹ መማረሩን በተደጋጋሚ ያጋለጠ ነው። አንድ ቀን መሳሪያ ቢያጣ እንኳን አካፋና ዶማ ይዞ መነሳቱ አይቀርም። ያን ጊዜም ደግሞ ለሁላችንም መግቢያ ቀዳዳ ጠባብ ነው የሚሆነው። ለዚህ ጉዳይ እኛም ራሳችንን መፍትሄ ማውጣት አለብን ሲሉ ሰብሳቢው ተናገሩ። ስንናገር ለይተን መናገር አለብን። ሌባ ሁሉ አንድ አይደለም። ኩሩ ሌባ፣ ልክስክስ ሌባ፣ ጫዋ ሌባ፣ ባለጌ ሌባ፣ ሸቀጥና ሌባ፣ ኢንቨስተር ሌባ፣ ነጥቆ ሂያጂና ነጥቆ ገንቢ፣ ገፋፊ ሌባ፣ ለክፎ ሌባ እየተባለ የሚዘረዘሩ ብዙ አይነት ሌባ ነው ያለው። በስመ ሌቦች ሁላችንም መሰደብ የለብንም አለ አንዱ የታወቀ ሌባ። ሰብሳቢው የተገረሙ ይመስላሉ። አገጫቸውን በእጃቸው ይዘው እኔም የናንተን ያህልም ቢሆን መቼም በዚህ ስም ተጠርቼበታለሁ፣ አሁን የዘረሰርከው ግን ምንድነው አሉት። ሰውየው እቀቱን በመጠየቁ ወንበሩ ላይ ተገላብጦ ተቀመጠና ጉሮሮውን ጠራረቀ። መቼም እቀቴን ማካፈል ደስ ይለኛል። ኩሩ ሌባ ማለት ከሚሊዮን በታች የማይነካ ዝም ብሎ በመቶ ሺዎች የሚልከሰከስ ነው። ልክስክስ ሌባ ደግሞ የዚህ ተቃራኒ ነው። ጫዋ ሌባ ማለት ደግሞ ሲሰርቅ በህጉ መሰረት የሚሰርቅ ማለት ነው። ሰነድ አዘጋጅቶ፣ ጨረታ አጫርቶ፣ ማስታወቂያ አጣርቶ፣ ቃለ ጉባኤ ይዞ፣ ቃል ገቢ አድርጎ የሚሰርቅ ማለት ነው። ባለጌ ሌባ ደግሞ የዚህ ተቃራኒ ነው። ኢንቨስተር ሌባ ገንዘብ የሚቦጭቀው ከትልቅ ኢንቨስተሮች ብቻ ነው። መግመድ እንጂ መጉረስ የማያቆፍጣና መጉረድ እንጂ መቁረጥ ያለመደ ጀግና፣ መቦጨቅ እንጂ መንጨቅ የማያውቅ ሆደ ሰፊ ማለት ነው። ሸቀጥ ሌባ ግን ከገቢው ከውጭም ከሱቁም ከህብረቱም ከሱቁም የሚቆነጣጠብ ቀነጣጣቢ ነው። ነጥቆ ሂያጂ፣ ነጥቆ ገንቢ ስለሚባሉት የሌባ አይነቶች በደንብ መግለጥ አለብኝ። ነጥቆ ሂያጂ ሌባ ማለት ካገኘ በኋላ ከዚህ ሀገር የሚቀመጥ ሌባ ነው። ይህ አይነት ሌባ ለሀገሪቱ እድገት እንቅፋት ነው። የሀገሩን ገንቢ ውስጥ በአድ ሀገር የሚያሸሽ ከሃዲ ሌባ ነው። የሀገር ፍቅር ስሜት ፍጹም የሌለው ሌባ ነው። እነዚህ ነጥቆ እዚህ መብላት ሲገባ ሀገሩ ከርቶ ወጦ የሚበላ እኛ ወጦ በል ሌባ ብለነዋል። ነጥቆ ገንቢ ሌባ ግን ሀገር ወዳድ ሌባ ነው። እነዚህ ነጥቆ እዚህ ፎቁን፣ ፋብሪካውን፣ ሆቴሉን፣ እርሻውን ይገነባል፣ ለሀገሩም አጥብቆ ያስባል። እነዚህ ነጥቆ እዚህ የሚሊዮን ብሩን መኪና፣ እዚህ የመቶ ሺህ ብር ዊስኪ ያወርዳሉ። ነጥቆ ገንቢ ሌባ ደግ ሰው ነው። ሃይማኖተኛ ከሆነ ከነጠቀው ገንዘብ ወይ ለቸርች ለገዳም ይሰጣል፣ ነዳይ ያበላል፣ ደሃ ይረዳል። ሃይማኖተኛ ካልሆነ ደግሞ ለወጣት ማህበር ይለግሳል፣ ለቀበሌ ቲሸርት ያሰራል፣ ለባል ስፖንሰር ያደርጋል። እንዲህ ያለው ነጥቆ ገንቢ ሌባ ሊበረታታ ይገባል። ግን ምን ያደርጋል? የሀገራችን ህግ ኢንቨስትመንት አዋጅ በቂ ማበረታቻ ለዚህ ሀገር ወዳድ ሌባ አይሰጥም። በመጨረሻም የማብራራላችሁ ገፋፊ ሌባ፣ ለክፎ ሌባ ስለሚባሉት ነው። ገፋፊ ሌባ ማለት ስጋ ሲበላ አጥንት የማያስቀር፣ እንጀራ ሲበላ መሶብ የማያተርፍ፣ ሻይ ሲወስድ ከነብርጭቆ የደራሲውን ድርሰት ወስዶ የደራሲውን ስም የሚያጠፋ፣ ሚስቱ መንጠቁ ሳያንሰው ባሉን የሚገል፣ በመሬት ላይ ባለ 9 ፎቅ ሲሰራ አንተን በ9ኛ ኮንዶሚኒየም ፎቅ ላይ የሚወረውርህ፣ 50 አመት የኖርክበትን ቤትህን ወስዶ በከተማ 50 ኪሎ ሜትር አውጥቶ የሚጥልህ ማለት ነው። ለካፌዎቹ ሌቦች ዝም ብለው ነው ከዚህም ከዚያም ለከፍ የሚያደርጉት። ሰውየው የሚያብራራውን ሲጨርስ ለአድናቂዎቹ እየሳቀ አስጨበጨበ። ሰው የልቡን ሲነግሩት ይኮረኩራን ይሄል ያስቅ ይባላል። ታዲያ አሁን መፍትሄው ምንድነው አለ ሰብሳቢው ነገሩን ስብስብ ብሎባቸው። አንዱ ጁና ወጣና ለችግሩ መባባስ ዋነኛ ጥያቄዎቹ ከመሃልና ከታች ያሉ ሌቦች ናቸው። አሁን እኔ ኩሩ ሌባ ነኝ ልስረቅ አልስረቅ ሰፊው ህዝብ አያቅም። መንደር መንገድ ላይ ያላቸው ዛፍ መንደር መንገድ ላይ ያለችውን ዛፍ የሚቆርጠው እንጂ ደን ውስጥ ያለውን ዛፍ የሚቆርጠው ማንም አያየውም። አሁን ለኛ ችግር የሆነብን የመንደር ዛፍ ቆራጮች ናቸው። ለክፎ ሌባዎችም ስኳሩን ከጨው ከድንቹ ከሸማቾቹ ይነጥቃሉ ህዝቡንም ያነሳሱታል። ህዝቡ እኮ ስኳሩ ወደ ሸማቾች ከገባ በኋላ አለቀ ሲሉት እንጂ መጀመሪያውን ወደ ሸማቾቹ ባልመጣው ስኳር ላይ አይበሳጭም። 50 ኩንታል ወስዶ 50ውን ኩንታል ሩብ ኪሎ ብናካፍል ተመስገን ብሎ ነው ወደ ቤቱ የሄደው። ስራው ግልጽነት ያለው እንዲመስል ደግሞ የመጣውን 50 ኩንታል ከሴቶች ከወጣቶች ከአዛውንቶች የተመረጠ ኮሚቴዎችን አሳልፎ እኩል እንዲያከፋፍል ማድረግ ነው። ልክ ነው አለ አንድ ቀን ሰርቋዳር ኢንቨስተር። ሰው መብራት ተቆረጠብን አለ እንጂ የመብራቱን ኬብልና ማናቸው ከወጭ የሚያስገቡ ብሎ ጠየቀ። ዱቄቱን ወደ ሸማቾች በብዛት አልመጣም አለ እንጂ ዱቄቱን እነገሌ ብቻ ለምን ከውጭ ያስመጣሉ ብሎ ጠየቀ አልጠየቀም። ኮንዶሚኒየም በትክክል አልደረሰኝም አለ እንጂ እነገሌ ከተማን ቦታ በካሬ 300 ሺህ ብር የሚጫረቱት ብሩን ከየት ቢያመጡት ነው ብሎ ጠየቀ አልጠየቀም። እነገሌ ገሌ የተባሉ ዋና ካፋዮች ለምን አስወሰዱብን ለምን አስነሱን አለ እንጂ ግን እነርሱ የውጭ ምንዛሪ ከየት ያገኙ ነው ቃውን ከውጭ የሚያመጡት ብሎ መቼ ጠየቀ። ስለዚህ ችግሩ እታች ያሉት አቀባባይ ሌቦች አሰራሩን ስለሚያውቁበት ነው ማለት ነው። አያችሁ ህዝቡ የዋህ ነው። በጥፍር ስትዋጨረው ጥፍሩን ቁረጡልኝ ነው የሚለው። ሰውየው እኮ የዋጨረው ጥፍሩ ስላነሰው አይደለም በጥፍሩ እንደዋጨረው የሚጭንቅላት ስላለው ነው። ህዝቡ ጥፍሩን አስቆርጦ ወደ ቤቱ ይገባል። ለተወሰነ ጊዜ ቧጨራው ዝም ይላል። ቆይቶ ግን ጥፍሩ ሲያድግ መቧጨሩ ይቀጥላል። መጀመሪያ ጥፍሩን ያሳደገው ተቧጭሮ ብሎ መፍት የሰጠው ማን ይሆን? አሁን ያስቸገረን ራሳችን አይደለን ጥፍሮቻችን ናቸው። አንድ ደግ አዳራሽ በሊቀመንበር ፊት ዕውቀቱን ያስመሰከረ መስሎት ትከሻውን ሰበቀ። ሰብሳቢው ግራ እየገባቸውም ቢሆን ሐሳቡን እንቀበለው የመቋጫ ሐሳብ አምጡ አለ። ሁለት ሰዎች ተራራተው ያዘጋጁት ያቋም መግለጫ ይዘወጡ። እነርሱ አቋም መግለጫቸውን ሲያቀርቡ ተሰብሳቢዎች ወረቀታቸውን ስክሪፕቶቻቸውን አዘጋጁ። አንደኛው የህብረተሰቡ ስርቆት እንዲጣፋ ስለ ስርቆት በመገናኛ ብዙሃን ትምህርት ይሰጥ። ይህ ሲነበብ አንድ አምስት በቲቪና በሬዲዮ የሚቀር ማስታወቂያ ለመስራት እንዴት ከባለ ስልጣን ጋር እንደሚሰራ ተንሾካሸኩ። አንደኛ ሁለተኛ በእነርሱ ሬዲዮ ጣቢያን ፕሮግራም ለመስራት የስፖንሰርስ ገንዘብ ሲቦጨቅ ታያቸው። ሁለተኛ በየቀበሌውና በየደረጃው ህዝቡ ሌቦችን እንዲያጋልጥ ያደረገና እርምጃ ያስወሰደ የተወሰነበት ተሰብሳቢዎች ለቀበሌው ስብሳቢዎች ውሃና ክፍያ ለጨረታ ለማቅረብ ተጠቃቀሱ። ሶስተኛ ሌብነት በተመለከተ ዜማ በታወቁ አርቲስቶች እንዲዘጋጅ ይደረግ። አርቲስቶቹ የሚያዘጋጁ የጸረ ስርቆት ቅስቀሳ ከነርሱ እንዳይወጣ ይዘጋጅ። አራተኛ ስለ ስርቆት አስከፊነት የሚያስተምር ቢልቦርድ በመላ ሀገሪቱ ይተከል። አምስተኛ የጸረ ስርቆት ቀን በየአመቱ ይከበር። ተሰብሳቢዎቹ ሲወጡ በአዳራሹ ዘበኛ በሐዘን ለጓደኛው በሬ ሞተና ፍትህ ሲፈታ ከበሮ ድምጽ እንዲያሰማ ትሽ ትሽ ይል ጀመር። ከዚያ በፊት ድም ድም ሲል ይሰሙት የነበረው መቆሚያ ዋናው ዛሬ ያለ ወትሮ ድምጽ እንዲያሰማ ትሽ ትሽ ጀመረ ብሎ ቢጠይቁት የሞተው በሬ የሚመታው የበሬ ቆዳ ሆኖብኝ እኮ ነው እንዴት ከበሬ ቆዳ ተሰርቼ በሬ ሞተ ብዬ ከበሮ ልምታ አላቸው ይባላል ብለው አረፉ። ጽሑፉ ይሄን ይመስላል አድማጮቻችን። የዳንኤል ክብረት ነው ጽሑፉን ያቀረብኩላችሁ። አና ታደሰ ነኝ።
አምባረኒ ያሽሻለ
አምባረኒ
ዲናቃሩ ያሽሻለ
ከርካሩ
አምባረኒ ያሽሻለ
አምባረኒ
ዲናቃሩ ያሽሻለ
ከርካሩ
የንቃርበስ ቤተቢ ከመጣ
የገረ ይፈዝጅ ህበሩ አፈርሃ ዘበር መልሐፌሙ አቸሙ ናውና ትመክን አትሰማ ትሰሬ ነሚና መሸረችን መሸረችን መሸረችን
መሸረችን
ሳረቢ ባረችን ትወጣች መታ ሙተን ባረችን ይቸን ያየሙታ ቴቤተ ዝናጅባ ይሸፍና ሚነ አንቆጫ ከረችን ትሰርፉን ሚነ
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ የሟቹን ጠቅላይ ሚኒስትር አቶ መለስ ይዋሻሉ የሚሉትን አንዳንድ ሰዎች አይዋሽም የሚሉም አሉ። እስቲ ይዋሹ አይዋሹ እንደሆነ አብረን ካድማጮቻችን ጋር እናዳምጥ። አጭር ነጭ አጭር የሳቸውን ንግግር የሚያሰማ ነው፣ ከታማኝ ያጠናቀረው ነው።
ለምሳሌ አቶ መለስ ሚዲያ ነፃ ሚዲያ ኢትዮጵያ ውስጥ ኖሮ ህዝቡ ጋር መድረስ ቢቻል
ውሸታቸውን በደቂቃ በደቂቃ ያሳየናቸው ሌላ ውሸታም እንዳይመጣ ማድረግ ይቻል ነበር። ዋው በባንሳ ዘመናይታ ሚዲያ የሚባል በኢትዮጵያ ውስጥ እንዲኖር አይፈቀድም። ይሄ ፓርላማ ውስጥ ያደረጉት ንግግር እንድታውቁ ስለፈለኩ ነው። ለፓርላማው ህዝብ ለኢትዮጵያ ህዝብ ምን የሚወክሉ ፓርላማ አባላት ባሉበት
የፕራይም ሚኒስትር ስራውን እየሰራ ያለው ኢትዮጵያን የማተራመስ ስትራቴጂ እየሰራ ያለው ፊልለፊት በቀጥተኛ ወረራ መልኩ አይደለም እየሰራ ያለው። ይሄን ስራ የሚያስፈጽሙት ጀሌዎች በማሰማራት ነው። ከአስመራ ጀምሮ በኢትዮጵያ በኩል አልፎ ሞቃዲሾ ድረስ የደረሰ የጥፋት ግንባር ፈጥሯል። የጥፋት ግንባሩ አስክሬን አጥንቱ ኮሩ ያለው አስመራ ነው
አለ ለፓርላማ። እና አሁን ሁሉም ሰው ይሄን ከወሰደ በኋላ በዛው ፓርላማው ስልሳቸውን ቀይረው ሐሳባቸው እንደዚህ ነው የሚያቀርቡት።
ጥፋት ኃይሎች ኢትዮጵያ ጥፋት ኃይሎች ምንጭ አስመራ አይደለም። የነዚህ ጥፋት ኃይሎች ምንጭ ኢትዮጵያ ነው።
ምንም ችግር እንደሌለ ለማሳየት ነው። ከባድ ነው አለ አንድ ፓርላማ ውስጥ የችግሩ ምንጭ አስረድተው ፓርላማውን ከነገሩ በኋላ በማግስቱ ልብሳቸውን ቀይረው ሐሳባቸውን መቀየር ይችላሉ። ቻሌንጅ የለም።
ታማኝ እንዳልመጣችን ታማኝ እንዳቀናበረው ሟቹ ጠቅላይ ሚኒስቴር ባንድ አጭር ጊዜ ውስጥ ሁለት አይነት አስተሳሰብ እዛው ፓርላማ ውስጥ ይዘው ሲቀርቡ እንዴት ትናንትና እኮ እንደዚህ ነበር ያሉት ይሄን ክራባት ቀይረው ሸሚዝ ቀይረው ዛሬ እንዴት እንዲላሉ ብሎ እንኳን የሚጠይቃቸው አልነበረም። የፈለጉት ነበር የሚናገሩት። ይዋሻሉ፣ ውሸት ነው የተናገሩት። የትኛው ነው እውነቱ የትኛው ነው ውሸቱ? አልዋሽም የምትሉ ካላችሁ የትኛው ነው ውሸቱ የትኛው ነው እውነቱ? አይ ዋሽተዋል የምትሉም ደግሞ የትኛው ነው ውሸታቸው የትኛው ነው እውነቱ? ከሁለት አንዱ ነው ለማን ጠቅላይ ሚኒስትር አይዋሹም የሚሉ አሉ። የለም የውሸት ምንጭ ናቸው የሚሉ አሉ። እስቲ እናንተ ይሄንን በየቤታቸው አብሰልስሉት ለማለት ያህል ነው። ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። እንግዲህ ዜናው ሊቀርብ 1-4-5 ደቂቃ ይቀራል። እስከዛው ድረስ እቺን ሙዚቃ ጀባ እንላችኋለን።
እንደምን አረፈዳችሁ አድማጮች 11 ሰዓት ሆኗል የሳምንቱ አበይት ዜናዎች ቀጥለው ይሰማሉ ከፍተኛ ተቃውሞን ያስተናገዱት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም የሶስት ቀን የስዊድን ቆይታቸውን አጠናቀው ተመልሰዋል። ባለፈው ማክሰኞ በስዊድሽ ኢንስቲትዩት ኦፍ ኢንተርናሽናል አፌርስ ዩአይ ባዘጋጀው ሴሚናር ላይ ለመገኘት የመጡት ዶክተር ቴድሮስ አድሃኖም ተቋሙ ልማትና የጸጥታ ፈተናዎች በኢትዮጵያና በአፍሪካ ቀንድ በሚል ባዘጋጀው ሴሚናር ላይ እንዲገኙ ጋብዟቸው መሆኑ ታውቋል። በዕለቱ ተቋሙ ባዘጋጀው ስብሰባ ላይ ለመግባት ሲሞክሩ በአስቸኳይ ሁኔታ የተሰባሰቡት ኢትዮጵያውያን አክቲቪስቶች ዶክተሩን ቀልብ በመግፈፍ የስዊድን ጉብኝታቸው እንዲጀምሩ አስገድደዋቸዋል። ይህንንም ተከትሎ የስዊድን ራዲዮ ፒኤት ተቃውሞንና የዶክተሩን ጉብኝት ሽፋን ሰጥቶ ዘግቧል። ዶክተሩ ከስብሰባው ሲወጡም ተቃውሞን ያስተናገዱ ሲሆን በሁኔታው ያልተደነገጡ ለመምሰልም እጃቸውን ሲያውለበልቡ መታየታቸው ታውቋል። የስዊድኑ ራዲዮ ፒኤት የዘገበውን ቆየት ብለን እናሰማለን። በማግስቱ ሮብ ጠዋት የስዊድን የውጭ ጉዳይ ሚኒስትር የጎበኙ ሲሆን ከውጭ ጉዳይ ሚኒስትር ማርጎት ፋልስትሮም ጋር በተለያዩ ጉዳዮች ዙሪያ የጋራ መግባቢያ ሰነድ መፈረማቸውም ታውቋል። ከሰዓት በኋላ ኤሪክሰንን ዋና መስሪያ ቤት እንዲሁም ሴንትራል የሚገኘውን የኤችኤንድኤም መስሪያ ቤትም ጎብኝተዋል። ማምሻቸውን አዲስ በተከፈተው የላሊበላ ሬስቶራንትም አዘግተው ራት መብላታቸው ታውቋል። በማግስቱ ሐሙስ የስዊድን ፓርላማ የጎበኙ ሲሆን ከረፋድ ጀምሮ በስፍራው ሲጠባበቁ የነበሩት ኢትዮጵያውያን ከፓርላማው ሲወጡ እጅግ ከፍተኛ የሆነ ተቃውሞ በማሰማት እንዲሁም የያዙትን የቡና መጠጥና ለስላሳ ቆርቆሮ በዶክተሩ መኪና ላይ ወርውረዋል። ከዛም ባለፈ እጅግ በርካታ የደህንነትና የፖሊስ ጥበቃን በማለፍ የተሳፈሩበት መኪና በሩጫ ለማባረር ተሞክሯል። በፓርላማ ውስጥ በነበራቸው ቆይታ ከፓርላማው የተለያዩ ክፍሎች ጋር የተወያዩ ሲሆን በተለይ ከውጭ ጉዳይ ኮሚቴዎች ጋር ለ45 ደቂቃ መወያየታቸውን ውይይቱን የተካፈሉትና በኋላም ከውይይቱ በኋላ ሰልፈኛውን መጥተው ያናገሩት የውጭ ጉዳይ ኮሚቴ ሰብሳቢና አባል የሆኑት አንደርስ ኦስትበሪ ተናግረዋል። ሚስተር አንደርስ ጨምረውም እንደተናገሩት ዶክተሩ የተሰጣቸውን ሰዓት በሙሉ ራሳቸውን በማውራት ሌሎች ጥያቄዎች እንዳይነሱባቸው ለማድረግ መሞከራቸውን ተናግረዋል። እና አንደርስ ኦስትበሪ ገለጻ ከሆነ የዶክተሩ አመጣጥ ስዊድን በኢትዮጵያ በተከሰተው ረሃብ ተጨማሪ ገንዘብ እንድትሰጥ እንዲሁም ሌሎች ሀገራትን እንድታግባባ በቅርቡ የስዊድን መንግስት ለኢትዮጵያ የሚሰጠውን እርዳታ በጥፍ ማሳደጉን ተከትሎ ምስጋና ለማቅረብ እንዲሁም ኤሪክሰን፣ ቮልፎ፣ ስካኒያ፣ ኤችኤንድኤም እና ሌሎችም ግዙፍ የስዊድን ተቋማት ተጨማሪ ኢንቨስትመንት የሚያደርጉበትን ሁኔታ ለማመቻቸት ነው ተብሏል። በተያያዘ ዶክተር ቴድሮስ አድሃኖም ለዓለም የጤና ድርጅት ዳይሬክተርነት እጩነት በማቅረባቸው ስዊድን እንድትደግፍም ለማግባባትም ነበርም ተብሏል። በአንጻሩ የስዊድን መንግስት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባል መቀመጫ ለማግኘት እያካሄደችው ባለችው ዘመቻ በኢትዮጵያ በኩል የአፍሪካን ድጋፍ ለማግኘት በተወሰነ ደረጃ መግባባት ላይ እንደደረሱም ተሰምቷል። በሌላ ዜና የኢትዮጵያውያን የሰብአዊ መብት አቀንቃኝ ድርጅቶች የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለዓለም የጤና ድርጅት ዳይሬክተርነት እንዳይመረጡ ዘመቻ መጀመራቸውን አስታወቁ። በዋሽንግተን ዲሲ የሚገኘው ኢትዮጵያን አድቮኬሲ ኔትወርክ የሚባል ድርጅት ለዓለም ጤና ድርጅት ዋና ሊቀመንበር ለሚስ ማሊና ፕሪሺየስ ማትሶሶ በጻፈው ደብዳቤ ዶክተር ቴድሮስ አድሃኖም ለዓለም የጤና ድርጅት ለመምራት እውቀትምና አቅም የሌላቸው ሰው መሆናቸውን ገልጿል። ዶክተር ቴድሮስ ለዓለም የጤና ድርጅት ኃላፊነት እጩ በመሆንም ባገለገሉበት በህወሓት መንግስት ፖለቲካዊ ማህበራዊና ኢኮኖሚያዊ ፖሊሲ ላይ ተመሰረተ መሆን እንዳለበትና ዶክተር ቴድሮስ አድሃኖም በኢትዮጵያ እየተፈጸመ ባለው የሰብአዊ መብት ጥሰት ዋና ተዋናይ እንደሆኑ በደብዳቤው አስረድቷል። የዶክተር ቴድሮስ ለዓለም ጤና ድርጅት ዳይሬክተርነት በኢትዮጵያና በአፍሪካ ብቸኛ እጩ ሆኖ መቅረብ ለአፍሪካ ህዝብ ንቀት እንደሆነ ኢትዮጵያን አድቮኬሲ ኔትወርክ በደብዳቤው አስፍሯል። ዶክተር ቴድሮስ የኢትዮጵያ ጤና ጥበቃ ሚኒስትር ሆነው ባገለገሉበት ወቅት የአስተዳደር ብልሹነት የታየባቸው የማስተዳደር አቅም የሌላቸውና በዓለም አቀፍ ደረጃ ኤድስና ቲቪ በሽታ ለመዋጋት የተሰጠውን ገንዘብ በአግባብ በስራ ላይ ማዋል ያልቻሉ ሰው መሆናቸውን የኢትዮጵያ አድቮኬሲ ኔትወርክ ለሚስ ማሊና ፕሪሺየስ ማትሶሶ በጻፉት ደብዳቤ አስረድተዋል። እኚህ ልምድ የሌላቸው ሰው በምን ምክንያት የዓለም ጤና ድርጅት ኃላፊ እጩ ሆነው ሊቀርቡ እንደቻሉ ግልጽ እንዳልሆነ ለሚስ ማትሶሶ አድቮኬሲ መልእክቱን አስተላልፈዋል። የኢትዮጵያውያን መከራና ሞት እንደቀጠለ ነው። ባሳለፍነው ሳምንት ስደተኞችን ጭና ከግብጽ ወደ ጣሊያን ተጓዘ የነበረች ጀልባ መስጠሟን ተከትሎ ከ500 በላይ ሰዎች ሲያልቁ ከ100 በላይ የሚሆኑ ኢትዮጵያውያን መሆናቸውን በርካታ የመገናኛ ብዙሃን ዘግበዋል። አብዛኞቹ ሟች ኢትዮጵያውያን ከአምስት ወር በፊት የተጀመረውን የኦሮሚያ ህዝባዊ ንቅናቄ ተከትሎ የሸሹ መሆናቸው ሲነገር፣ የቀሩት ደግሞ ከአረብ ሀገራት ወደ ግብጽ በመግባት ወደ አውሮፓ ለመግባት የሞከሩ ሴት ኢትዮጵያውያን መሆናቸው እንደነበር ተዘግበዋል። ከ250 በላይ ኢትዮጵያውያን የጋምቤላ ተወላጆች በተገደሉ ማግስትና ከ180 በላይ የጋምቤላ ጻናት ታፍነው ተወስደው አድራሻቸውና ደብዛቸው ተጠፋበት በዚህ ሰዓት በተጨማሪ 14 የጋምቤላ ተወላጆች ከተናንት በስቲያ እጅግ አሰቃቂ በሆነ ሁኔታ ተገለው መጣላቸውን በርካታ የመገናኛ ብዙሃን ዘገቡ። ግድያውን የፈጸሙት በኢትዮጵያ ሰፍረው የሚገኙት የደቡብ ሱዳን ስደተኞች መሆኑ ሲነገር፣ ምክንያቱም ሁለት የደቡብ ሱዳን ስደተኞች በመኪና አደጋ መሞታቸውን ተከትሎ የተወሰደ የበቀል እርምጃ መሆኑ ተዘግቧል። ይበንዲ እንዳለ በመንግስት ምንም ከለላ ያልተደረገለት የጋምቤላ ህዝብ ቁጣው ገንፍሎ ትናንት አደባባይ በመውጣት ታላቅ የተቃውሞ ሰልፍ ሲያደርግ፣ ህዝቡን ከሰሞኑ ጭፍጨፋና ግድያ መታደግ ያልቻለው የፌዴራል ፖሊስና መከላከያ ሰልፈኛውን በቁመጥና በዱላ በመደብደብ ሰልፉን በትኗል። ከአዲስ አበባ ማስተር ፕላን ጋር በተገናኘ በኦሮሚያ ክልል ተቀስቀሶ ከነበረው ተቃውሞ ጋር ግንኙነት አላቸው የተባሉ የኦሮሞ ፌዴራሊስት ኮንግረስ አመራርን ጨምሮ ከ20 በላይ ሰዎች ባለፈው አርብ የሽብርተኝነት ወንጀል ክስ ተመስርቶባቸዋል። ክሱን የመሰረተው የፌዴራሉ አቃቤ ህግ የፓርቲው አመራር የሆኑትን አቶ በቀለ ገርባና 22 ግለሰቦች ሁከት እንዲባባስ በማድረግ ለንጹሃን ሰዎች ሞት ምክንያት ሆነዋል ሲል በክሱ አመልክቷል። የፓርቲው አመራር የሆኑት አቶ በቀለ ገርባ በተመሳሳይ ክስ ቀርቦባቸው ከ4 ዓመት እስር በኋላ ከወራት በፊት ከእስር መለቀቃቸው የሚታወስ ሲሆን በሽብርተኛ ክስ ሲከሰሱ ይህ ለሁለተኛ ጊዜ መሆኑም ታውቋል። የሽብርተኛ ክስ የቀረበባቸው 22 ተከሳሾች የኦሮሞ ነጻነት ግንባር ኦነግ አባላት ናቸው የሚል ክስም እንደቀረበባቸው ከሀገር ቤት የተገኘው መረጃ ያስረዳል። ባለፈው አርብ ክስ ከተመሰረተባቸው ተከሳሾች ጋር አንድ ኬንያዊም የሚገኝ ሲሆን ተከሳሾቹ የፓርቲ አባላትና ደጋፊዎች፣ ተማሪዎች እንዲሁም ከተለያዩ አካባቢዎች የመጡ እንደሆነ ታውቋል። በተከሳሾቹ ላይ የተመሰረተው ክስ በችሎት በተነበበ ጊዜ የተከሳሽ ጠበቆች አለመገኘታቸውንና ከተከሳሾች መካከልም ስድስቱ በአማርኛ የቀረበውን ክስ እንዳልተረዱ ለችሎቱ ገልጸዋል። ለሚቀጥለው ሳምንት ማክሰኞ ተለዋጭ ቀጠሮን የሰጠው ፍርድ ቤቱ ለስድስቱም ተከሳሾች አስተርጓሚ እንዲቀርብላቸው ጠይቋል። የክሱን መሰረትን ተከትሎም ፍርድ ቤቱ በማዕከላዊ ምርመራ እስር ቤት የሚገኙ ተከሳሾች ወደ ቃሊቲ እስር ቤት እንዲዛወሩ ትዕዛዝን ሰጥቷል። የኢትዮጵያ ሙስሊሞች የመብት ጥያቄ በማንሳታቸው በአሸባሪነት ተወንጅለው በወህኒ ቤት ከሚገኙ ሙስሊሞች በአንዱ ላይ የግድያ ሙከራ መደረጉ ተነገረ። የግድያ ሙከራውን ያደረገው በእስር ቤት ውስጥ እስረኞችን የሚከታተል ሰላይ መሆኑን የአይን ምስክሮች በተለይ ለኢሳት በላኩት መረጃ መግለጻቸው ተዘግቧል። የግድያ ሙከራ በእስር ቤቱ ኃላፊዎች የተቀነባበረ መሆኑን የሚገልጹት ምንጮች ዓላማው የኮሚቴ አባላቱ ይቅርታ እንዲጠይቁ ለማስገደድ እንደሆነ ያምናሉ። የኢትዮጵያ ሙስሊሞች የመብት ጥያቄ በማንሳታቸው ወደ ወህኒ ከተጋዙት ሙስሊሞች አንዱ የሆነው ኡስታዝ ቱሩ ኑርኪ በዝዋይ ማረሚያ ቤት የግድያ ሙከራ የተደረገበት ባለፈው ሐሙስ ሚያዝያ 6 2008 ዓ.ም ተመረተ መሆኑን ለመረዳት ተችሏል። በሕገ ወጥ የሰው ዝውውር ተወንጅሎ 12 ዓመት እስራት የተፈረደበት ግለሰብ የግድያው ሙከራ ማድረጉ የተገለጸ ሲሆን በአትክልት መኮትኮቻ መሳሪያ ወይም ፋስ የኡስታዝ ኑሩ ቱርኪን አንገት ከመጣ በኋላ ኡስታዝ ኑሩ ቱርኪ መሬት ላይ መውደቁ ተነግሯል። በተኛበት ወዱ ላይ በድጋሚ ጥቃት ለመሰንዘር የሞከረ ሲሆን በደመነፍስ ኡስታዝ ኑሩ ቱርኪ በመገልበጡ እንደሳተው ለኢሳት ከደረሰው ዜና ለመረዳት ተችሏል። ኡስታዝ ኑሩ ቱርኪ ያደረገው ከደረሰበት በኋላ ሕክምና እንዳያገኝ መደረጉን፣ በኋላ ግን መትረፉ ከተረጋገጠ በኋላ እስረኛው ጉዳዩን በማወቁ ለሕክምና ወደ ዝዋይ ሆስፒታል መወሰዱን ለመረዳት ተችሏል። ወላጅ አልባ ህጻናት እንዲሁም ጠዋሪ የሌላቸውን አረጋውያን በመርዳት በበጎ አድራጎት ተግባሩ የሚታወቀው ኡስታዝ ኑሩ ቱርኪ ጥቃቱ በተቀነባበረ ሁኔታ እንደተካሄደበትም ተመልክቷል። ዘወትር ሐሙስ የዝዋይ ማረሚያ ቤት የጽዳት ቀን በመሆኑ የአትክልት መቆፈሪያና መኮትኮቻ መሳሪያዎች የሚወጡበት ቀን ተጠብቆ ድርጊቱ እስረኞች መሀል ሲፈጸም ተቃውሞ ይቀሰቀሳል በሚል የግድያ ሙከራውን ያደረገው ግለሰብ በህሙማን ማገገቢያ ክፍል እንዲገባ ከተደረገ በኋላ ድርጊቱ እንዲፈጸም መደረጉ ታውቋል። 11 የአሜሪካ ሴናተሮች የኢህአዴግ መንግስት የሀገሪቷን ህገ መንግስት በመጠቀም ሀሳባቸውን በገለጹ ሰላማዊ ሰልፈኞች፣ ጋዜጠኞችና የሲቪክ ማህበረት አባላት ላይ ያደረሰ ያለውን የጉልበትና የጸብ አጫሪነት እርምጃ በጽኑ አውግዘዋል። የሜሪላንድ ግዛት ሴናተር ቤን ካርዲን እንዲሁም ሴናተር ሩቢዮ ሌሎች 9 ሴናተሮች ለአሜሪካ ውጭ ጉዳይ ሚኒስትር ጽህፈት ቤት በጻፉት ደብዳቤ ህወሀት ኢህአዴግ ፈጽሟል የተባለውን የሰብአዊ መብት ጥሰትና ግድያ የአሜሪካ መንግስት እንዲያጣራ ጠይቀዋል። የኢትዮጵያ መንግስትን በተቃዋሚዎች ጋዜጠኞችና የሲቪክ ማህበረሰብ አባላት ላይ የሚወስደውን እርምጃ በአስቸኳይ እንዲያቆም ሴናተሮቹ ሲጠይቁ በግፍ የተገደሉ ሰዎችን የሚያጣራ ገለልተኛ መርማሪ ቡድን እንዲያቋቁሙና ያለመረጋጋት መንስኤ የሚሆኑትን ያገዛዙና ሌሎች ቡድኖች ግለሰቦችን ተጠያቂ እንዲያደርጉ መክረዋል። የኢትዮጵያ ጸጥታ ኃይሎች በሰላማዊ ሰዎች ላይ የወሰዱት እኩይ እርምጃ እጅግ አስደንግጦኛል፣ ለሟች ቤተሰቦች የያዘን መልእክት ማስተላለፍ ፈልጋለሁ ያሉት ሴናተር ካርዲን የኢትዮጵያ ህገ መንግስት ዜጎች ሀሳባቸውን በነጻነት እንዲገልጹና ሰላማዊ የሆነ ሰልፍ ማድረግ እንዲችሉ ቢፈቅድም በሰልፈኞቹ ላይ የተወሰደው እርምጃ ግን በፍጹም ተቀባይነት የለውም ብለዋል። ሴናተር ካርዲን የኢትዮጵያ መንግስት እንደ አውሮፓና ቆጣጣር በ2009 ጸረ ሽብር ጉንና የመንግስታዊ ያልሆኑ ድርጅቶችን ህግ ሲያወጣ የመናገር ነጻነትና ተቃዋሚዎችን ለመደፍጠጥ እንጂ ስለ ዲሞክራሲ ተጨንቆ አይደለም በማለት የኢትዮጵያ መንግስት ለዲሞክራሲ ቁርጠኛ አቋም አለመያዙን ተናግረዋል። ሴናተር ሩቢዮ በበኩላቸው ሰላማዊ ሰልፈኞች ሐሳባቸውን በመግለጻቸው ብቻ ታስረዋል፣ ሰቆቃ ተፈጽሞባቸዋል። እኔም ይህንን የሰብአዊ መብት ጥሰት መሰረታዊ የኢትዮጵያ ህዝብ መብት የሚቃረን በመሆኑ በጽኑ አወግዛለሁ ብለዋል። የኦባማ አስተዳደርም የአሜሪካ መንግስት ከኢትዮጵያ ጋር በተለያዩ ጉዳዮች ላይ ሲነጋገር ለሰብአዊ መብቶች ቅድሚያ እንዲሰጥ አጥብቀው ጠይቀዋል። አሁን ባለው ድርቅና የድንበር ችግር የኢትዮጵያ መንግስት ህዝቦችን ከማግለል ይልቅ ለማቀራረብ ጥረት ቢያደርግ ይሻለዋል ያሉት ሴናተር ካርዲን የኢትዮጵያ መንግስት ከደረሰበት ችግር ሊወጣ የሚችለው መሰረታዊ የዜጎችን ችግር ሲፈታ ብቻ መሆኑን ተናግረዋል። በሐረር ለሚደረገው የብሔረሰቦች በዓል 500 ሚሊዮን ብር በጀት መያዙ ተነገረ። የክልሉ ምንጮች እንደገለጹት ዳራ 29 ለሚከበረው የብሔር ብሔረሰቦች ቀን ግማሽ ቢሊዮን ብር የተመደበ ሲሆን ገንዘቡም ከሐረር ስቴዲየም እስከ አመሬሳ የሚደርሰውን 3.3 ኪሎ ሜትር ባለ ሁለት መስመር መንገድ ለማሰራት እንዲሁም ከውጭ ለሚመጡ ዲያስፖራ እንግዶች ማረፊያ 600 ባለ አንድ ፎቅ ቤቶችን ለመገንባትና ከተማውን ለማጽዳት ይውላል ተብሏል። ለመንገድና ለቤቶች መስሪያ በሚል በሐኪም ወረዳ የሚገኙ 250 ነዋሪዎችና የንግድ ድርጅቶች ከቦታቸው እንዲነሱ የተደረገ ሲሆን ዜጎቹ እስካሁን ተገቢ ሐሳብ አለማግኘታቸው አቤቱታ እያሰሙ መሆኑ ታውቋል። ወደ ስፖርት ዜና ስንሸጋገር ከማራቶን ውድድሮች ሁሉ ዝነኛ የሚባለው የለንደን ማራቶን አሁን በዚህ ሰዓት በመካሄድ ላይ ነው። በዘንድሮ የለንደን ማራቶን ውድድር በወንዶች ቀነኒሳ በቀለን ጨምሮ የዓለም ማራቶን ሪከርድ ባለቤት እና የፈጣን ሰዓት ባለቤቶች ኬንያውያን ከባድ ፉክክር ያደርጋሉ ተብሎ ይጠበቃል። በሴቶችም በተመሳሳይ ከባድ ፉክክር እንደሚካሄድ እየተጠበቀ ነው። ባለፈው ሳምንት በተካሄደው የቦስተን ማራቶን ኢትዮጵያን አትሌቶች በወንድም በሴትም ማሸነፋቸው አይዘነጋም። በሌላ ዜና ኢትዮጵያ ብሔራዊ ቡድን አሰልጣኝ የሆኑት ኢንስትራክተር ዮሐንስ ሳሌ ጉዳይ ያወዛገበ መሆኑ ተነገረ። የኢትዮጵያ እግር ኳስ ፌዴሬሽን ከስድስቱ ኢንስትራክተሮች ውጪ የማንንም ባለሙያ በካፍ ኢንስትራክተርነት እንደማያውቅ ገልጸዋል። የፌዴሬሽኑ ተጠባባቂ ዋና ጸሐፊ የህዝብ ግንኙነት ኃላፊ የሆኑት አቶ ወንድምኩን አላዩ እንደገለጹት ከኢንስትራክተር አብርሃም ተክለ ሃይማኖት፣ ኢንስትራክተር አብርሃም በብራቱ፣ ከኢንስትራክተር አንተነህ እሸቴ፣ ከኢንስትራክተር መኮንን ብሩ፣ ከኢንስትራክተር ሰውነት ቢሻውና ከኢንስትራክተር ዶክተር ጌታቸው አበበ ውጪ የምናውቀው ኢንስትራክተር የለም፣ ከካፍም መረጃው አልደረሰንም ሲሉ ተናግረዋል። በአሰልጣኝ ዮሐንስ ሳሌ የኢንስትራክተርነት ማድረግ ዙሪያ ከካፍ ስላገኙት ምላሽ የተናገሩት አቶ ወንድምኩን የካፍ የልማት ዳይሬክተር ከሆኑት ካፒቴን ሼሃታ ምላሽ አግኝተናል፣ አሰልጣኙን በኢንስትራክተርነት ደረጃ እናቃቸውን በማለት መልሰውልናል ሲሉ ተናግረዋል። አሰልጣኝ ዮሐንስ ሳሌ ከ2011 ጀምሮ በካፍ ኢንስትራክተርነቴ የኤ ላይሰንሲንግ ስልጠና ያመጣሁት እኔ ነኝ፣ ኢንስትራክተርነቴ ያልታደሰው ከግለሰቦች ጋር በተፈጠረ ለመግባባት ነው ቢሉም ካፍ አሰልጣኝ ዮሐንስ ሳሌን እንደማያውቃቸው መግለጹን ከፌዴሬሽኑ የተገኘ መረጃ ያስረዳል። ፌዴሬሽኑ ስለ አሰልጣኝ ዮሐንስ ሳህሌ የካፍ ኢንስትራክተርነት ዙሪያ ለካፍ የጠየቀው የተሟላ መረጃ እያዝ ባለመጠቀሙና ከ2010 ጀምሮ የተቀመጠ መረጃ ባለማግኘቱ መሆኑን በርካቶች አስገርሟል። በመጨረሻም የስፔኑ ኃያል ክለብ ባርሴሎናና የእንግሊዝ ፕሪምየር ሊግን ለመውሰድ ከጫፍ የደረሰው ሌስተር ሲቲ የፊታችን ኦገስት 3 በስዊድኑ የሶልና በሚገኘው ፍሬንድስ አሬና የወዳጅነት ጨዋታ እንደሚያደርጉ ተዘግቧል። የትኬት ሽያጩም የፊታችን ሐሙስ ይጀመራል ተብሏል። ለሳምንቱ የነበሩት አበይት ዜናዎች ተጠናቀዋል። መልካም ቆይታ።
የስብሰባ ጥሪ ውድ ኢትዮጵያውያን ከሁሉ አስቀድሞ የማክበር ሰላምታችን ይድረሳችሁ። የትግራይ ጠባብ ብሔረተኞች ከጎንደርና ከወሎ ወስደው በትግራይ በከለሏቸው አውራጃዎችና ወረዳዎች ውስጥ የዘር ማጥፋትና የዘር ማጽዳት ወንጀል እንደፈጸሙ ከወልቃይቱ ተጨማሪ ሞረሽ ወገኔ የአማራ ድርጅት በስም በቦታ በወንጀሉ አይነት ሳይቀር በተለያየ ጊዜ ተፈጸመውን የዘር ማጥፋት ወንጀል ለኢትዮጵያኖች ሲያሳውቅ ቆይቷል። የወልቃይት ወገኖቻችን ጉዳይና ጥያቄ የኛም ጉዳይና ጥያቄ በመሆኑ በሜይ 7 ቀን 2016 ዓ.ም ተመረጠ በመናደርገው ስብሰባ የወልቃይትን ጊዜያዊ ሁኔታ የሚያስረዱና ምስክርነታቸውን የሚያሰሙን ወልቃይቴ ጋብዟል። እርሶም በቦታው ተገኝተው ምስክርነት እንዲሰሙ ሞረሽ ወገኔ በስዊድን ጋብዞታል። ቀን 2016 ዓመተ ምህረት ሰዓት ከ13 ሰዓት እስከ 18 ሰዓት የስብሰባ ቦታ ስተቫርጋታን 47 ሮግስቬድ ቡስ ፍሮንሄግ ዶለን 744 ትፎስታሹነር ፍሮንሄግ ዶለን አውቶቡስ 744 ሄግዳለን ከሄግዳለን 2 ስቴሽን ማለት ነው። ቀጣይ የስብሰባና የገንዘብ ማሰባሰቢያ ጥሪ ይላል ይሄው ማስተዋቂያ በመቀጠል። ቀጣይ የስብሰባና የገንዘብ ማሰባሰቢያ ጥሪ በቀጣይነት በጁን 4 ቀን 2016 ዓ.ም ደግሞ በሀገራችን ኢትዮጵያ ስልጣን በያዘው የትግራይ ጠባብ ብሔረተኛ መንግስትና ተባባሪዎቹ የአማራው ህዝብ በጠላትነት ተፈርጆ ተወልዶ ካደገበት ሀብትና ንብረቱን ተነጥቆ ተፈናቅሏል። በገደል ተወርውሯል። ቤት ተዘግቶበት ተቃጥሏል። ዘር እንዳይተካ ሆኗል። የትምርትና የሥራ ድል ተነፍጓል። የራሱ የወያኔ መንግስት መረጃዎችን ዋቢ በማድረግ የተጠናው ጥናት እንደሚያሳየው ከአምስት ሚሊዮን በላይ አማሮች አማራነታቸው ብቻ ወንጀል ሆኖባቸው አልቀዋል። ይህን ህሌና ሊቀበለው የማይችል በአንድ በአማራ ህዝብ ላይ ያተኮረን የዘር ማጥፋትና የዘር ማጽዳት ወንጀል ለህዝብ ለማሰማትና በቃ ለማለት ሞረሽ ወገኔ የአማራ ድርጅት ያጭር ሞገድ ሬዲዮ ድምጽ ሊያቋቁም ላሰበው ፕሮጀክት የገንዘብ ማሰባሰቢያ ዝግጅት አዘጋጅተናል። በእለቱ በዝግጅታችን ላይ እንዲገኙልን በአክብሮት እንጋብዞታል። ቀን ጁን 4 ቀን 2016 ዓ.ም ሰዓት ከ13 ሰዓት ጀምሮ እስከ 21 ሰዓት የስብሰባ ቦታ ባጋር ሞሰንስ ፎልኬትስ ሊሎ ቬገን 44 ባጋር ሞሰን መግቢያ 150 ክራውን ከምግብና ከለስላሳ ጋራ ሞረሽ ወገኔ ስዊድን።
አድማጮቻችን በመቀጠል ቀድመ በዜናው ላይ እንዳለው የስዊድን ሬዲዮ የቴድሮስ አዳኖን ጉብኝትና የተቃዋሚዎችን ጉዳይ በማስመልከት ያቀረበው እንደሚከተለው ይሰማል።
Idag kommer utrikesminister Margot Wallström att träffa Etiopiens utrikesminister som är på besök i Sverige. Relationerna mellan länderna har varit ansträngda under några år, men nyligen höjde regeringen biståndet till Etiopien.
Etiopier i exil protesterade när landets utrikesminister Tedros Adhanom igår anlände till ett seminarium i Stockholm. När han senare fick frågor om bristande mänskliga rättigheter, som att människor fängslas utan rättegång och förtryck av oliktänkande, svarade ministern, som inte hade tid för någon intervju med Ekot, att det visserligen finns demokratiska brister i Etiopien, men att även Sverige tog tid på sig att bygga upp sin demokrati och att andra länder inte ska kräva reformer i snabbare takt än vad den etiopiska regeringen anser lämpligt. Nyligen beslutade Sveriges regering att öka biståndet till Etiopien, bland annat för att stärka de mänskliga rättigheterna. Och senare idag ska alltså Sveriges och Etiopiens utrikesministrar träffas. Enligt den för detta diplomaten och SIDA-chefen Bo Göransson, som träffade Tedros Adhanom igår, så har relationerna mellan Sverige och Etiopien varit ansträngda under flera års tid, bland annat på grund av...
አድማጮቻችን የሰማችሁት የስዊድ ራዲዮ ፒኤት የዘገበው ነው። በተለይ የራዲዮን ጋዜጠኛዋ ጥያቄ ለማቅረብ ሞክራ በሰብአዊ መብቶችና በሌሎች ዙሪያ ጊዜ እንደሌለው ተናግሯል። ይሄን ይመስላል ተቃውሞ። ኢትዮጵያውያኖች ደግሞ በፓርላማ ፊት ለፊት ያሰሙት ተቃውሞ ይሄን ይመስላል።
የሙዚቃ ምሽት በስቶክሆልም ከተማ ዘነኛው ድምጻዊ አብርሃም ገብረመድህንና ወጣቱ ድምጻዊ ኤፍሬም ዘላለም ወይንም ፓፒ እናንተን ለማስደሰት ወደ ስቶክሆልም ከተማ በሜይ 7 2016 ዓ.ም ምረት ብቅ ይላሉ። ስለዚህ የቀዳሜ ሜ 7 2016 ዓመተ ምህረት ምሽታችሁ ከአብርሃም ገብረመድህንና ከኤፍሬም ዘላለም ወይም ፓፒ ጋር ይሁን። ቦታ ፓልም ፌልትስቬገን 2 ቱነል ባና ግሎበን።
ሰዓት ከ2 ሰዓት ጀምሮ እስከ ሌሊቱ 3 ሰዓት ድረስ
አዘጋጅ ክለብ ዳንሴ ዳንሴ ወይንም ይሳቅ።
Sweden. በመላው ዓለም የኢትዮጵያኖች ዓይን ጆሮና ልሳን የሆነው የኢትዮጵያ ሳተላይት ቴሌቪዥን የተመሰረተበትን 6ኛ ዓመት በተለያዩ ሀገሮች በታላቅ ዝግጅት እያከበረ ይገኛል። ይህንንም በአይነቱ ከዚህ ቀደም ከነበረው ልዩ የሚሆነው ዝግጅት የኢሳት ቀን በሚል ቀዳሜ ሜይ 28 2016 ዓመተ ምህረት በስዊድን ዋና ከተማ በስቶክሆልም ከእርሶ ጋር ለማክበር ዝግጅታችንን አጠናቀናል።
አይናችን ምሬ የምንጠብቃ
የዝግጅቱ ዋና ዓላማ ኢትዮጵያውያኖችንና የኢትዮጵያን ወዳጆችን በጋራ በማሰባሰብ ኢሳትን በቀጣይነት ለማጠናከር የሚረዳ የገቢ መድረክ መፍጠር ነው።
የኢትዮጵያውያኖች መገለጫ የሆነው የባህል ምግባችን በአማራና በጣፈጠ መልኩ ለምሳ ተዘጋጅቷል። እንዲሁም ከተሟላ የመጠጥ አቅርቦት ጋር።
የዝግጅቱ የክብር እንግዶች ታዋቂዋ አርቲስትና ጋዜጠኛ ገሊላ መኮንን የመድረክ ዝግጅቷን ይዛ የኢሳት ቀንን ከኛ ጋር ታሳልፋለች።
እንዲሁም ገላጭ በሆኑ ማራኪ ንግግሮች የሚታወቀው ጋዜጠኛ አፈወርቅ አንግደው በወቅታዊ የኢትዮጵያ ጉዳይ ላይ የሚፈይ ኖሯል።
ያማሩ ሙዚቃዎች ልምድ ባላቸው ዲጆችን ቆረቆራሉ። እንዲሁም ባህላዊና ዘመናዊ ውዝዋዜዎች ዝግጅቱን ከመቼውም በላይ ያደምቁታል።
የህፃናት የዘፈንና ውዝዋዜ ውድድር ከነሽልማቱ ለጆን የዝግጅቱ ተሳታፊ እንዲሆን ያደርጉታል።
የስነ ጽሑፍ ውድድርም አለ። ምን ሄ ብቻ የሎተሪታ ማክቡክ አዘጋጅተናል። አይኖ ያየ በሚወጣውጣ እዛው ዝግጅቱ ላይ እቃዎችን ይረከባሉ።
የመግቢያ ዋጋ 300 ክሮነር ከሙሉ ምግብ መስተንግዶ ጋር 100 ክሮነር ከጨመሩ ደግሞ መግቢያውን ከነ ምግቦቹ ለው የማክቡክ ሎተሪ እጣ እድሎን ይሞክራሉ። ኢሳትንም ይረዳሉ። በአንድ ድንጋይ 3 ኮፍ ይሎታል። እንዲህ ነው በእለቱ በቦታው መገኘት ካልቻሉ እንዳይቆጮ ለርሶ የሚሆን ኢሳትን መርዳት የሚያስችሉትን ባለ 500 ክሮነር ትኬት አዘጋጅተንልዎታል።
ቦታ ሃሉንዳ ፎልኬት ሂውስ ቱነልባና ሃሉንዳ ሰዓት ከ13 ሰዓት ጀምሮ አዳራሹ እርሶን ለመቀበል ክፍት ሆኖ ይጠብቆታል። ዝግጅታችንም እስከ ሌሊቱ 1 ሰዓት ይዘልቃል።
ኢሳት ኑ ከቤተሰቡ ጋር በመሆን የኢሳትን ቀን አብረውን ያክብሩ። ይዝናሉ። የዝ አይንና ጆሮ የሆነውን ኢሳትን ይርዱ። የማይረሳ ትዝታን ያጥፉ።
ኢሳት የዝ አይን ጆሮና ልሳን ነው። የኢሳት ድጋፍ ኮሚቴ በስዊድን።
ኢትዮጵያውያን በሙሉ
በስቶኮልም እና አካባቢዋ ነዋሪ የሆኑ ወጣቶች የባህልና ዘመናዊ ቲያትርና ስነ ጽሑፎችን ለመስራት በተጠናከረ ቡድን በመደራጀት ስራቸውን ጀምረዋል።
እነዚህ ወጣቶች የቡድኑን ስም ኢትዮ ቅኝት የባህልና ዘመናዊ የቲያትርና ስነ ጽሑፍ ቡድን በስዊድን በማለት መሰየማቸውን ሲያበስሩ በታላቅ ደስታ ነው።
በስቶኮልምና በአካባቢዋ የምትኖሩ ተሰጥኦ ያላችሁ ወጣቶች በዚህ የባህል ቡድን ላይ ለመሳተፍ የምትፈልጉ ሁሉ በስልክ ቁጥር 073-730-4135 ወይንም 076-006-8419 በመደወል መመዝገብ እንደሚችሉ በታላቅ ደስታ እንገልጻለን። ኢትዮ ቅኝት የባህልና ዘመናዊ የቲያትርና የስነ ጽሑፍ ቡድን በስዊድን።
አድማጮቻችን አሁን በማስከተል የውጭ ጨዋታ የተሰኘውን ፕሮግራም የሚያዘጋጅልን የብሩክ በቀለ ፕሮግራም ይቀጥላል።
ጠቅላይ ሚኒስቴር ሆይ በቀን 3 መብላት እንደዚህ ነውን? የዚህ ጽሑፍ መነሻ ሐሳብ ካንዶ ዳጄ የበቀደምለት ነቆራ ጋር ተያዥነት አለው። ወዳጄ ልጅ እንደወለደ ጠቅሶ ክርስትና አባት መረጣ ላይ በተካሄደው ድድር እኔ በመልካም አስተዳደር ችግር በመንግስት መስሪያ ቤት የተባረርኩ በመሆኔ ለክርስትና አባትነት እንደማልመጥን ከክርስትና አባትነት ጨረታው ሰርዞናል። ጥያቄ አንድ፣ እኔ ለምን ከመንግስት መስሪያ ቤት ለቀቅኩ? ተባረር የሚባለው እንኳን የመቀኛው ነኝ። አጭር መልስ፣ በምግብ ራስን ለመቻል። እውነቴን ነው ጋይስ፣ እኔ በበኩሌ መንግስት ቤት እድሜ ልክ የምሰራ አልጠላም ነበር። ግን ምን እየተበላ? ማቹ ጠቅላይ የኢትዮጵያ ህዝብ በቀን 3 ጊዜ አበላዋለሁ ብለው ቃል ቢገቡ ሰፊው ህዝብ በቅዳቸው መሰረት እንኳንስ በቀን 3 ጊዜ ሊበላ ይቀርና ጠሚው ማለቴ ጠቅላይ ሚኒስቴሩ ማለት ነው በደገሱለት የብሔር ፖለቲካ በቀን 3 ጊዜ እንዲባላ አድርገውት ወደማይቀረው መንግስተ ሰማያት ከመረሹ አመታት ተቆጠሩ። ያሁኑ ጠቅላይ እንኳን እቺን በቀን 3 ጊዜ ማብላት ቀዳዳ ሲጠቀምባት አላጋጠመኝ። የመረገን ጠሚው ጠቅላይ ሚኒስቴሩ ለማለት ነው በቀን 3 እንዲበላ አድርጓሉ ያሉት የትኛውን የህብረተሰብ ክፍል? ሳስበው በኢምፖርት ኤክስፖርት ላይ የተሰማራውን የንግድ ማህበረሰብ ይሆናል እንጂ መጀመሪያውንም እቅዳቸው የመንግስት ሰራተኛን የሚያካትት አይመስልም። ለምሳሌ አበራ በመንግስት ስራ መጀመሪያ ሲቀጠር ሲማገድ ደሞዙ 1200 ብር ነበር። ለደንነቴ ሲባል ነው እንጂ አበራ ራሴው ነኝ። በ600 ብር ቤት ሳጥቶም መጠለያ ብትባል ደስ የሚላት ደሳሳ ነገር ተከራዩ። 6 አመት ብቻ ቀረኝ አትሉኝ? በቀን በ20 ብር ቁርሴን ምሳዬንና እራቴን ብበላ እንኳን ካለ ነው እሱ ያለምንም ሻይና ጃምቦ አረቄ 600 ብር ታልቃለች ማለት ነው። በዚህ የተነሳ ብዙ ጊዜ ከቤቴ ወደ ስራ ለመሄድ የትራንስፖርት የምከፍለው ስለማይኖርኝ አንዳንዴ እንደ ሎምባሳንግ ራምፓ አካሌ ቤት ሆኖ ህሊናዬ ብቻ ስራ መላክ ያምረኝ ነበር። እኚህ ጠሚ ማለት ጠቅላይ ሚኒስቴር 3 ጊዜ አበላዋለሁ ካሉት ህዝብ ውስጥ እኔን ሊያበሉ የቆረጡት አሳሬን ነውን? እሺ ቆይ እኔ የምኖረው መቼ ነው? ያ ሁሉ ጥናትና ችከላ ከልጅነት ጀምሮ የት ይደርሳል የተባለልኝ በምግብ እንኳን ራሴን የማልችል ሰው ሆን ዘንድ ነውን? ሁልጊዜ ወደ አይምሮ የሚመጣ ጥያቄ ነው። በጣም መረረኝ። ኋላ ላይ ጉዳዩ ሲሪየስ እየሆነ ሲመጣ በ20 ብር በቀን 3 መብላት አለመቻሌን ሳይንሳዊ አቅ ሲሆን እንደ ተክሎች ምግቤን ለራሴ ማዘጋጀት ጀመርኩ። ኋላ ላይ በየምሽቱ ሽንኩርት መክተፉ ከኑሮ ውድነቱ ጋር ተደማምሮ እንደ ትኩስ መርዶ ሲያስለቅሰኝ ይህም ያላደግኩበት ሲሆንና አበሻዊ ኩራቴን ሲፈታተነኝ ከዛችው ደሞዜ ላይ ቡርቶቪችን በተመላላሽ ሰራተኝነት ቀጠርኩ። ብርቱካን ለምን ቡርቴቪች ተባለች? ቡርቴ ከሻይ በስተቀር ድንች የማትከትበት የምግብ አይነት የለም። ቀይ ድንች ወጥ ትሰራና ድንች አልጫ ዳር ላይ ታደርጋለች። ዙሪያውን ደግሞ ድንች ያለበት ጎመን ታደርግና ልክ እንደ ፑቲን ኮስተር ብላ ትሩን ይዛ ትገተራለች። ምሳ ሳይደርስ እቤት ከመጣው ወጡ እስኪደርስ ድንች ቀቀል ታደርግና በተፈጨጨው ትሰጠኛለች። ቆይ ከሩሲያ ነው እንዴ መጣሽው? እኔና ጓደኛዬ ሲመረን ጠየቅናት። አረ አይደለም ካሬሲ ነው አለች በድንጋጤ። ጓደኛዬ ብላድቪር ቡርቲቬች ብሎ ሰየማት። ስትቆላመጥ ቡርቲቬች ሆነች። አሁን ማቆላመጥ ምን አመጣ? ማቆላመጡ ወደ ምን እንዳመራ ትግስተኛ ሰሚ ይደርስበታል። ቡርቴ የድንች አርቷን ያጧጧፈች። እኔም ንዴቴን ያጦፍ አመታት አለፉ። ኋላ ላይ ቡርቲቬች ልክ እንደኔው በተመላላሽ በመሰራበት የጓደኛዬ ቤት ከወዷ በታች ባጋጠማት ድንገተኛ አደጋ ሆዷ አበጠ። ጉዳይ ስትራ ከምርቷ በታች ያጋጠማት አደጋ ለካ እርግዝና ፈጥሯል። ያና አደጋ አድራሹን ጓደኛዬን በፍርድ ቤት የልጅ ቀልብ እንዲቆርጥለት አስደርጋ አንድ መቃብር ቆፋሪ አግብታ እኛው ሰፈር መኖር ጀመረች። አሁን አሁን እግር ጥሎኝ ከባሏ ጋር ሳያቸው የሆነ መቃብር ስፍራ ድንች እርሻ ያላችሁ ይመስለኛል። ከቡርቴ በኋላ ሰራተኛ ቀያየርኩ። ምስሮቪች፣ ሌቦቪች፣ አልቋልቪች፣ ቁሊቶቪች፣ ቀርቶቪች እያለ ጓደኛዬ ስም ያወጣላቸው ስም ብቻም ሳይሆን ሌላ ጊዜ ሌላ ነገር ያወጣላቸው። አራይነ ጋሞ ያለ ቴዲሻ መረረኝ። ምግቤን መቀየር ደግሞ በጣም ከበደኝ። ስም አውጣት የማይሰለቸው ጓደኛዬን እንደ ኑሮ እየመረረው ነበር። እሱ ደግሞ ሁሉንም ነገር በጊዜ የሚጠቀም ስለነበር ኑሮ በኔ ላይ ከበደው። ሁሉንም ነገር በጊዜ የሚለውን እደግመዋለሁ። እኔስ የነጻዬን አንድ ያድሎኝ ነበር። መቼም ሳይደግስ አይጣላም። ምግባችን አይቀየር፣ ቤታችን አይቀየር፣ የማንም መጋጃ ካድሬና አደርባይ ምን የመሰለ መኪና እየነዳ ሲንፈላሰስ እኛ እኔና ጓደኛዬ በዋናነት የተቀረው ሰፊው የተማረው ማህበረሰብ በጠቅላላው በምን ጥፋታችን ነው ከወርወር ድንች ገበላን የምንኖር? መጠየቅ ጀመርን። ደግሞ የሚያናድደው በዛችው አበላላችን ወርጫ ወጣን። እኔ ማራስ መርስ ይዞን እንዳይሆን ተረተርኩ። ምን ጓደኛዬ የሆነች ነርስ ሲጠይቅ በሽታው በህፃናት ላይ ብቻ የሚከሰት ነው ስላለችው ተጽናናን። ደስም ማለት እንደውም ጓደኛዬ ከደስታው ብዛት ነርሷን ሌላ ያዋቂ ጥያቄ ሁሉ ጠየቃት። ምን እንዳለችው ባላውቅም ከዛ ወዲህ ብዙ ቀን ከጓደኛዬ ቤት ተዋጥጧት ስትወጣ ያታለሁ። ኧረ እንደውም አምና እኔ ለጓደኛዬ ይዤ በሆንኩበት ሰርግ ላይ ነጭ ቬሎ ለብሳ ይቻታል። ከጊዜ በኋላ ምግባችን ወጣችን ይቀየር ዘንድ አምርረን ስናስብ ይህንን የተዛባ የኑሮ ውስብስብ የፈጠረው መንግስት ያወቀ መስሎት የሚከተለው የተዛባና ጥቂቶችን ብቻ አንቀባሮ የሚያኖር ፖሊሲ እንደሆነ በድንች የዳበረ ህሊናችን ደረሰበት። ጣሚው አሁን በእርግጥ በህይወት የለም። እኔና ጓደኛዬ ግን ሁልጊዜ ልንጠይቃቸው የምንፈልገው ጥያቄ ነበረን። ጣሚው ቀደም እንዳነበብኩላችሁ ጠቅላይ ሚኒስትሩ ናቸው። ጣሚ ሆይ በቀን 3 ጊዜ መብላት እንዴት ነው? ሰፊው ህዝብ ወጡን እንዴት መቀየር እንደሚችል ብዙ ጎግል አደረግን፣ ብዙ መጽሐፍም አነበብን። በእርግጥ ጎግል ውስጥ ወጥ የሚለው ሐሳብ በቀላሉ ባይረዳውም በተዛማጅ ትርጉም ሐሳባችንን ደረሰበት። በየትኛውም ሀገር ሰፊው ህዝብ ወጡን ለመቀየር መጀመሪያ መንግስትን መቀየር አለበት። አሃ አለን ከጓደኛዬ ጋር በቁርጠኝነት ለትግል ተነሳ። ጓደኛዬ ግን መጀመሪያ ግን ለምን ስራ ቀየረን አንሞክረው የሚል ከላሽ ሐሳብ አመጣ። ያው አፍሪካ ውስጥ መንግስት ለመቀየር መሞከሩ ከትንሹ አሞት ጀምሮ እስከ ከፍተኛ አደጋ ድረስ የሚያስከትለውን አላስፈላጊ የኋልዮሽ ጉዳት አስበን ለጊዜው ስራ ቀየረን። አሁን ወጡ ትንሽ እንደመቀየር ብሏል፣ ግን አሁንም ኑሯችን በደስታ አልተሞላም። ከጓደኛዬ ጋር በጉዳዩ ላይ አወራንበት። ለካስ ችግራችን ይወጣል ነበር። ጉዳዩ የፍታዊነት የኛ ወጥ ቀየርን ሊሆን ይችላል። እያንዳንዱ ምስጊን ኢትዮጵያ በእንጀራ ላይ የሚደረግለትን ወጥ ፍታዊነት ግን አሁንም ያሳስበናል። በተለይ ስንጠጣ ጓደኛዬ ሲሰክር አፉ ይያዛል። በአገራችን ወጥ የሆነ የወጥ ክፍፍል ያስፈልገናል ይላል እየተንተባተበ። uniform distribution ማለቱ መስል ማንንም የማንንም ወጥ አይበላትም ይላል ሞቀሲ ነው በስልጣን ላይ ያለው 17 አመት የታገለው የሰፊውን ህዝብ ወጥ ለመቀየር ነበርን ይላል አንዳንዴ ደግሞ ባስ ሲልበት በርግጥ እስካሁን በተደረገው ትግል የተቀየረው የካቢኔው ወጥ ይሁሉ ዝብ ዝብ አፋዬ ወዳጄ ሆይ ከመንግስት መስሪያ ቤት የለቀቁት በፍቃዴ ወጤን ለመቀየር ነው ለማለት ብቻ አዲስ አበባ ሆኖ ቢኖ እንጂ ክፍለ ሀገር ቢሆንማ እንደ ጓደኛዬ ቤት መግዛትማ ያቅተኝ ነበር ምን ያደርጋል እኔ አፍያ ሀገር አሪፍ 42 ቆርቆሮ ቤት ገዛለሁ ብዬ ያጠራቀምኩትን ብር በቀደም ደንበል ላይ አሪፍ 42 ቁጥር ጫማ አይቼ ገዛውበትና አጠፋሁት አዲስ አበባ ውስጥ እንኳን ቤት መስሪያ ይቀርና መቀበሪያ ቦታም ካልተደራጀ የማታገኝበት ሁኔታ ነው ያለው አይ አዲስ አበባ አንዳንዴ ህንጻ ታቅፎ በመጮ ሲኖርበት አንዳንዱ ህፃን አቅፎ በችግር የሚኖርበት አፊዳም ከተማ ነው አንዱ ዓለም ቡኬቶ
በቀለ ተብሎ የተገለጸው የብሩክ በረከት የውድ ጨዋታ ፕሮግራም ተብሎ እንስተካከል ከቅርተ ጋር እንጠይቃለን።
ችን ይህ የምታዳምጡት ስቶኮልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። ሬዲዮናችን እስከ 6 ሰዓት ድረስ የሚያስተላልፈውን ፕሮግራም ይቀጥላል። አንድ ሩብ ሰዓት ያህል ቀርቶናል። አሁን በመስመራችን ላይ አንድ እንግዳ አለን። ጤና ይስጥልኝ አቶ አበበ።
ጤና ይስጥልኝ አህመድ ናይትድ ድምጽ ሬዲዮ። ጤና ይስጥልኝ።
በቅድሚያ አይ ሆፕ መልክቱ ደርሶሃል። ኢትዮጵያ ድምጽ ሬዲዮ ለኦርቶዶክስ ሃይማኖት ተከታይ ወገኖቻችን ኢትዮጵያኖች በሙሉ እንኳን ለሆሳዕና በዓል አደረሳችሁ ብሎናልና አንተም እንኳን ለሆሳዕና በዓል አደረሰ።
አሜን አሜን አሜን። እንኳን ለሁላችንም ማደረሰን።
አበበ፣ በየአመቱ የኢትዮጵያ ሶሻል ዴሞክራቲክ ድርጅት ወይንም ኦርጋናይዜሽን ወይንም ማህበር ከስዊድን ሰራተኞች ማህበር ጋር በመሆን የሜይ አንድን ያከብራልና ብዙ አስደሳች ሁኔታዎችንም አይተናል እና ዘንድሮም ታከብራላችሁ እንዴት ነው? ስለዚህ ልታስረዳን ነው የቀረብከው?
አው ተክላላ ለናገር ወይስ በተራ ነው
እንዴ? እንግዲህ ጥያቄ አንድ ነህ አንተ በተራ ለማን እንደምታቀርብ አላቅም። ጥያቄን ይወረውርልሃለሁ። ጥያቄዎቹን እንግዲህ
እንግዲህ በቃ ልጀምር እንግዲህ ያው እንዴ ነው የኢትዮጵያ ሶሻል ዲሞክራቲክ ማህበር በስዊድን የሶሻል ዲሞክራቲክ ፓርቲ ስር ያለ ነው እና በየአመቱ እንግዲህ ሁሉም ኢትዮጵያዊ እንደሚያስታውሰው በየአመቱ የፈርስት ሜን እናዘጋጃለን እና በዛ ላይ ሰላማዊ ሰልፍ ይደረጋል እና የሚደረገው በ13 ሰዓት ሁምለጎርደን እንገናኛለን እና መፈክር መጻፍ ይቻላል። እዛ ላይ መፈክር ይጻፋል እና መፈክር መጻፍ የምትፈልጉ እዛ ላይ መምጣት ትችላላችሁ። በጣም ኢምፖርታንት ነው እና 14 ሰዓት ወደ ኖራ ባንቶሬት ይከዳል እና 15 ሰዓት ከሃያ ላይ ካሪን የምቲን የፓርቲው ዋና ጸሐፊ ካሪን የምቲን ንግግር ታደርጋለች እና የሚያዙ እንደው እኛ ያሰብነው እንግዲህ የሚያዙ መፈክሮች ወይም ደግሞ የሚጻፉ እዛው በቦታው በሁም ለጎርደንም ወይም ደግሞ እቤትም ተጽፎ መምጣት ይችላል። ማንኛውም ድርጅት ወይም ደግሞ ኢትዮጵያዊ እቤቱም ጽፎ መምጣት ይችላል። የሚያዙ መፈክሮች ብለን የገመትናቸው እንግዲህ የቀሩ ሊኖሩ ይችላሉ። ለምሳሌ በቅርቡ ጊዜ በኦሮሞ ፌዴሬሽን ውስጥ በሰላማዊ መንገድ በሚታገሉ ወጣቶች እና ገበሬዎች የሚደረገውን ግድያ እና እስራት በሚመለከት፣ በወልቃይት ጠገዴ ወያኔ ነዋሪውን የአማራ ተወላጅ እድሜ ልኩን ከኖረበት ቀየ እያፈናቀለ በወያኔ ሰዎች እየተካ ያለውን ወንጀል በሚመለከት የሚደረግ ጂኖሳይድ፣ በኮንሶ ህዝብ ላይ በደቡብ ኢትዮጵያ ውስጥ በሚደረገው ግድያና እስራት ዙሪያ፣ በኦሞ አካባቢ በሙርሲ ተወላጆች ላይ የሚደረገውን የመሬት ማፈናቀልና የዘረፋ፣ እንዲሁም በ19ኛው ክፍለ ዘመን የቀረ የባርነት ስርዓትን ለመመለስ የሚደረገው ጭካኔ የተሞላበትና አረመኔያዊ ድርጊት ለመቃወም እዛ አካባቢ የሚሆን፣ በጋምቤላ ህዝብ ላይ ከደቡብ ሱዳን በመጡ ታጣቂዎች 250 ሰዎች ሲገደሉ 120 ህጻናትና ሴቶች ተወስደዋል እና በደቡብ ሱዳኖች የጋምቤላ ፖሊሶችን ትጥቅ በማስፈታቱ ነው ወያኔ። እና ከወያኔዎች በስተቀር በኢህአደግም ውስጥ እንኳን ዛሬ ኢትዮጵያ ውስጥ የሚታመን ብሔር የለም። ወያኔዎች ብቻ ናቸው መታጠቅ የሚፈቀድላቸው። እና በዚህ አካባቢም መፈክር ይያዛል። በሜዲትራኒያን ባህር ውስጥ የወያኔን አረመኔያዊ አገዛዝ ሲሸሹ ባህር ውስጥ ከነጀልባቸው ሰምጠው የአሳ ነባሪ እራት ስለሆኑት ከ200 በላይ ወጣት ኢትዮጵያኖች በዛ አካባቢ ስለ ረሃቡ የተፈጥሮ መዛባት በየትም ሀገር ይከሰታል። ረሃብ ግን የሚከሰተው በዲክታተር አገዛዝ ስር ብቻ ነው እና በረሃቡም አካባቢ እንደዚሁ ኢትዮጵያ ውስጥ በሰላማዊ መንገድ ሲታገሉ እስር ቤቱን ለሙሉት ፖለቲከኞች እና የህሊና እስረኞች፣ በአጠቃላይ በኦጋዴን ህዝብ ላይ የሚደረገው ጄኖሳይድ እና
አበበ የኢትዮጵያን ገብቶኛል። ኢትዮጵያ ውስጥ ያለውም በያከበ ያለውም በደል ብትጠቅሰው እዚህ ሬዲዮ ላይ ማለቂያ የለውም። በአጠቃላይ እነዚህም በደሎች በሙሉ የሚያጠቃልል ይሆናል እንበልና ወደ ሌሎች ላይ እንግባ። ሰዎችም እየደወሉ ነው፣ ጥያቄ ሊጠይቁ ይፈልጋሉ መሰለኝ። ኦኬ አድማጭ አለን? ላስገባ አድማጭ ሃሎ
አቤት አለው ይሰማል?
አጠራ አርገው አስተያየትም ሆነ ጥያቄ ጊዜ እየሄደ ስለሆነ።
ኦኬ በጣም አመሰግናለሁ አቶ አበበ ጥሩ ገለጻ አድርገሃል። ግን በየአመቱ ማየው አዘጋጆቹ በሰዓቱ አይገኙም። ይሄንን ለማሻሻል ሞክራላችሁ ወይ? በየአመቱ እገኛለሁ እና ሁሉ ጊዜ የተዘበራረቀ ነገር ነው። ያው ሰው ይመጣል፣ ግን ሰዓታችሁን ታስተካክሉበት እቅዳላችሁ ወይ? ይሄን ለማወቅ ነው።
ቆንጆ አጭር ጥያቄ አጭር መልስ አቶ አበበ።
እስጥጥያቅ እንደገመልኝ እኔ
በየአመቱ ገኛለሁ፣ ግን ሰዓት አታከብሩም አዘጋጆቹ፣ የተዘበራረቀ ይሆናል። ላስት ሚኒት ላይ ነው ሰልፉ ሊጀመር ሲል ነው እኛ ወዲያ ወዲህ የምንለው። በሰዓቱ ትገኛላችሁ ወይ ነው የሚሏችሁ?
አዎ ቀደም ከሰዓቱም ቀደም ብለን እንገኛለን።
በጣም ጥሩ። አቶ አበበ እኔ ላነሳው መፈልግ ነገር አለ። ኢትዮጵያኖች ብዙ ጊዜ ይሄንን ሰላማዊ ሰልፍ መውጣት በአደባባይ ወጥቶ ችግሩን ማሳወቅና ሌላው ችግሩን መፍቴ ሊረዳ የሚችለውን ሰው ማስረዳት የዲፕሎማሲ ስራ በጣም ቀሽሞች ነን። ባራዳው አነጋገር እንደውም እምነት የለንም ምንም ዋጋ የለውም እንልና ቁጭ ብለን ስዊድኖች ለምን እንደዚህ አላደረጉም ለምን እንዲህ አደረጉ ለምን እንደዚህ አላደረጉም እንላለን። ብዙ ጊዜ ነው ነው ማየው ግን እንደዚህ አይነት በአደባባይ ወጥቶ የራስን ብሶትና ችግር ሲያስረዱ ውጤት እንደሚያሳይ እኔም ራሴ ባይኔ አይቻለሁ። ትዝ ይለኛል አበበ በሜ አንድ ላይ የምክትል ጠቅላይ ሚኒስትር የነበሩትና የድሮው የሶሻል ዴሞክራቲክ ፓርቲ የነበሩት ወይዘሮ ሞና ሳሊን በአደባባይ በዚሁ ሰላማዊ ሰልፍ ላይ ወጥተው ምንድነው ያሉት? ትዚላል
ብርቱካን ትፈታ
ብርቱካን ትፈታ ብለው ለዛ ሁሉ ሚሊዮን ህዝብ የተናገሩበት አደባባይ ነው። ያ የተደረገው የተወሰኑ ሰዎች የተወሰነ ስራ ስለሰሩ ነው አይደለም?
አዎ ነው በደንብ።
አሁንም ኢትዮጵያዊ ስደተኛ ፍቃድ የሌለው የመኖሪያ ፍቃድ እዚህ ሀገር የሌለው ሁላችንም ስደተኞች ነን ግን የመኖሪያ ፍቃድ የሌላቸው እህት ወንድሞቻችን ሌሎቹም የራሳቸውን የግል ችግራቸውን ማለትም እዚህ ሀገር በፍቃድ አለማግኘት የሚደርስባቸውን የኢትዮጵያ በደል አለ የፖለቲካ የሶሻል ኢኮኖሚ የሚሉ በሙሉ በዚህ አደባባይ ወጥተው ቢያሰሙ ምንድን ነው የሚያገኙት?
በጣም ግሩም እንትን ነው። አንደኛ እዛ ላይ ማሰማታቸው ለህዝቡም እንዲያዩ ያደርጋል። ከዛ ውጭ ግን ያለው መንግስት የሶሻል ዲሞክራቲክ መንግስት ነው። ምንም እንኳን ፓርላሜንታሪ ማጆሪቲ ባይኖረውም ያለው መንግስት ነው እና ፖሲቢሊቲ ይኖራል ምንድን ነው ስሙ የኢንቫንዳር ሚኒስትር ኢልቫ ኢንዳይሬክትሊ ኢልቫ ዩዋንሶን ነች።
ኦኬ
እሷን አግኝቶ የማነጋገር እና ሶሻል ዲሞክራቶችን ተጽዕኖ በሶሻል ዲሞክራቶችም ላይ ሆነ በአጠቃላይ በመንግስት ላይ ተጽዕኖ የማሳደር
ይቻላል። አድማጭ አለኝ አሁንም አብ ያለስ
ይኖራል ምንም ጥርጥር የለውም።
ኦኬ አድማጭ ሃሎ
ሄሎ ጤና ይስጥልኝ።
አጠር አድርገው የኔ መቤት አጭር ነው ጊዜው።
ኦኬ 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 ሶሻል ዲሞክራቱን ለአበበ ነበረ ጥያቄውን ላቀርብ የፈለኩትኝ። ጥያቄው ምንድን ነው? ሜይ አንድ ቀን ብቻ ነው ሁሌ የምንገናኘው ከእሳቸውም ጋር ቢሆን አቶ አበበን የምናገኘው። ግን ለምንድን ነው እኛም በምናረገው ዲሞንስትሬሽን ላይ ለሀገራችን ጉዳይ በምንወጣበት ጊዜ አብረውን የማይወጡ? ሜይ አንድ ቀን ጥሪ ያደርጉልናል እንወጣለን። እሳቸው ግን አንድ ቀንም በዚህ በኢትዮጵያ በጋምቤላ የሚሆን በአማራ ህዝብ ላይም በኦሮሞ ህዝብ ላይም ጥያቄ አደባባይ ላይ ስንወጣ አብረውን ደጅ ወጥተው አያውቁም። ይህንን በዛው እንድጠይቁልን
አቶ አበበ ጥያቄውን ሰምተሃል?
አልሰማሁም።
ኦኬ እሳቸው አቶ አበበ ማለት ነው እርሶ የሚጠይቁን ሜይ አንድ ላይ ሰልፉጡ ይሉናል። እኛ ግን ኢትዮጵያኖች በተለያየ መንገድ በአማራው ብሶት በምኑ ስንወጣ አቶ አበበን አናገኛቸውም። ለምንድን ነው ሌላ ጊዜ የማይገኙት ነው ያሉት። እኔ እስከማውቀው አበበን ብዙ ጊዜ አገኘዋለሁ። ግን እስቲ ከራስህ ተናገር። እንግዲህ አድማጭ ታዝበው ነውና የሚመልስልን መልስ።
ሰላማዊ ሰልፍ ከሆነና የተጠራ ከሆነ ሰላማዊ ሰልፍ ብዙ ቦታ ተገኝቻለሁ። ያልተገኘሁበት ቦታ የለም። እንግዲህ ኤምባሲም ተገኝቻለሁ፣ ያልተገኘሁበት ቦታ የለም። አሁንም በቅርብ ጊዜ ለምሳሌ የኦሮሞዎቹ ትግል ላይ በደንብ ሰውም አምጥቻለሁ፣ ከሶሻል ዲሞክራቶች ተገኝቻለሁም። የአማራው ሲደረግ አይቻላቅም። እኔ አላየሁም። እኔ አልደረሰኝም ማለት ነው። ከቢደረሰኝ ኖሮ ሄድ ነበረ።
እንደዚህ ነው የምንበለው። እሱን ምናልባት ሰዎች ካለማየት ሊሆን ይችላልና ብዙዎቹ ስብሰባዎች ላይ ያያለው፣ ሰላማዊ ሰልፎች ላይ ግን ቢሆንም ያላዩ ሰዎች እንዲያዩ ባጭሩ የሚጠራው ላይ ለመገኘት ሞክራለሁ በሚለው ብንዘጋውስ?
አዎ
በጣም ጥሩ።
ግን ትርትር የለው ምንድነው?
በጣም ጥሩ።
ለትግል ወደ ኋላ አይደለም።
በጣም ጥሩ። እዚህ ሰዓቱ የለም። አሁንም ሌላ መጣ። አጭር ስጠ። ግድ የለም የደወሉት። አንተም ጥያቄ አለ? ጥያቄ አለ ሌላ? እዚህ ሌሶችም እየደወሉ ነው። አጭር አጭር። ግሩም
አበበ፣ አንድ ጥያቄ ማለት አንዳንድ ወገኖች ያነሱትን ነው። አሁን ባለው የሶሻል ዲሞክራት ፓርቲ ላይ በተለይ ከሞደራቶቹ በኋላ ስልጣን ላይ የወጣው ሶሻል ዲሞክራት የሚመራው መንግስት ከኢትዮጵያ ከኢትዮጵያ ጋር በተያያዘ ያለውን ግንኙነት በእጅጉ ያሻሻለ ያሻሻለ ከዚህ ቀደም ታይቶ በማይታወቅ ሁኔታ ማሳደጉ ኢትዮጵያውያንን ቅራስ ብሏል። ብዙ ሶሻል ዲሞክራትን የሚደግፉ ኢትዮጵያውያን አሉና ከዛም ሁሉ እንደው ብንወጣ ይሻላል የሚሉ አሉና ይህ አይነት ነገር እንዴት ነው ሶሻል ዲሞክራት ኢትዮጵያው እየደገፈው ግን መንግስቱ ከነሱ ጋር እየሰራ ግንኙነቱን እያጠበቀ ያለበት ሁኔታ ነው የሰሞኑን ሁኔታ ታቃለ ይሄን ነገር እንዴት ነው
እንዴት ታየዋለህ ባጭሩ?
እኔ እስከማቀው ድረስ እንግዲህ ይሄ ለምሳሌ የውጭ ጉዳይ ሚኒስትሩ በመሆነ የጠራው ሌላ ድርጅት ነው የሚባለው ነው በሰለ ሶሻል ሚዲያ አልሰማሁም ግን ባጠቃላይ ግን ያለፈው መንግስት የጀመረው ይሄንን የግንኙነቱን እና እዚህ ከአፍሪካ ጋር ኦባማ ከጀመረው እንትን ጋር የተያያዘ ነውና አውሮፓውያንም ጨምሮ ነው እና እዛ ውስጥ እንግዲህ ስዊድንም አለችበትና በዛ ላይ ኮንቲኒው የሚያደርጉት ያም ሆኖ ግን ለዲሞክራሲ ሶሻል ዲሞክራቶችን ለዲሞክራሲ ለኢትዮጵያ ውስጥ ለሚደረገው ዲሞክራሲ ትግል ማሰለፍ ይቻላል አሁንም ይቻላል ባይነኝ ነኝ አሁንም ይቻላል ምንም ጥርጥር የለኝም
ጋልግባና አንድ ላይ ባጭሩ ደጋግሜ ሁሉ ጊዜ የምናገረው ነገር አለኝ የትም በሄድኩበት መንግስታት ቋሚ ጥቅም እንጂ ቋሚ ወዳጅ የላቸውም ይሄ የፖለቲካ አልፋና ኦሜጋ ነው የስዊድን መንግስት ደግሞ አንዳንዶች የውስጥ እንትኖቻቸው እንዳወሩን እኛ ከኢትዮጵያ መንግስትም ሆነ ከመጨረሻ ፋሺስት መንግስት ጋር በራችንን አንዘጋም ምክንያቱም የምናገኛትን ቀዳዳ ተጠቅመን የምንፈልገውን ኢንፎርሜሽን ማስተላለፍ እንፈልጋለን ነው ያሉት እና ይሄንንም into consideration ይሄንንም ምን ውስጥ ማስገባት አለብን እኛ እንደፈለግነው ብቻ አይደለም የሚሆነው የነሱንም ኢንተረስት ያስጠብቅ ለማስጠበቅ ይሞክራሉ ግንኙነት ማቋረጥ አይፈልጉም of course እንዳሉት የኛ ድካም ካልተጨመረበት እነሱ ብቻቸውን ምንም ሊያረጋጉ አይችሉም ግን ጣት መጠቆም ያለብን ራሳችን ላይ ነው ምን ያህል ሰርተናል ምን ያህል ችግሩን በግልም በድርጅትም በማንኛውም መንገድ የዲፕሎማሲያዊ ስራ በመስራት ለማስረዳት ሞክረናል እዚህ ሀገር ደግሞ እኔ ከልቤ ነው ምስክር ሆናለሁ የዲፕሎማሲ ስራ መስራት ከቻልን ውጤት እናመጣለን በዚሁ እንትን በል አሁን ስለ ሰላማዊ ሰልፉን በእና ምን ተጠብቃለህ ካሁን ሰላማዊ ሰልፍ ኢትዮጵያዊ ይወጣል ወይስ ቤቱ ቁጭ ብሎ ዝም ብሎ ስዊድኖች ይሄን አላደረጉም እንዴ ያደረጉን ላለን ወይስ ወጥቶ ይጮሃል
አይ እንግዲህ ይወጣል ባይነኝ እኔ ይወጣል ባይነኝ ሪሊ እንግዲህ አሁን በነገራችን ላይ ኢትዮጵያ በአጠቃላይ የማየው እኔ በአጠቃላይ የማየው እየተባበረን ያለው እየገባው ነው ያለው ብቻ ለብቻ የሚደረግ ትግል የትም እንዳልደረሰ ነው የሚያሳየው አሁን ኦሮሞዎች እንኳን 6 ወር ሙሉ እንትን ብለው መተመጨረሻ ላይ ተመጡ እና እየገባው ነው ያለው ብቻውን የትም አይደርስም ስለዚህ መተባበር አለበት እና
ብር አንበሳ ያሰር ነው ምንም ይሄ ተረት እንደቀላል አይታይ መታየት የለበት ማንንም ብቻውን ሊያሸንፍ የሚችል የለም ምንም ለማንኛውም አበበ እጅግ በጣም እናመሰግናለን የሜ አንዱ ሰላማዊ ሰልፍ የተቃና እንደሚሆን ባለሙሉ ተስፋ ነን በተለይ ፀሐይ እንደሚወጣ ተስፋ አደርጋለሁ
13 ሰዓት እንገናኝ እንግዲህ ሁም ለጎርደን
እናንተም ደግሞ እዛው በቦታው ተገኙ ቀድማችሁ
እና ማንኛውም ድርጅት መፈክሩን ዘምጣት ይችላል ማንንም
አይከለከልም
ማንኛውም
አይ ዴሞክራሲ
ኢትዮጵያዊ ሆነ በሙሉ ማንኛውም መፈክሩንም ቢፈልግ ባንድራውንም የግል የፌደሬሽኑም የሙሉ ባንድራ ካለ ዘምጣት ይችላል
በእና መሰግናለን አበበ መልካም ቀን
ቴንክ ዩ
አድማጮቻችን እንግዲህ የዛሬ ፕሮግራማችን በተከታታላችሁት መልኩ እየተገባደደ ነው
አዎ እንግዲህ በዚህ መልኩ ፕሮግራማችንን አጠቃለናል አብረናችሁ የነበርነው እኔ ተመስገን
አህመድም አለ አናም አለች ንግሩም አለው እንግዲህ እስከ ሳምንት መልካም ሳምንት Yo
የታሪክ